ይህ በስቶክሆልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስተልን አድማጮችን ይህ የምትደምጡት በስቶክሆልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ጤና ይስጥልን ውድ አድማጮቻችን፣ የኢትዮጵያ ድምጽ ሬዲዮ ሳምንታዊው የሁድ ፕሮግራሙ እነሆ ጊዜውን ጠብቆ ጀምሯል። በዛሬው ፕሮግራማችን በቅድሚያ በስዊድን የሚገኙ የማህበራዊ የፖለቲካ ድጋፍ ድርጅቶችና እንዲሁም የኢትዮጵያ ድምጽ ሬዲዮ በጋራ በመሆን በኢትዮጵያ ወቅታዊ ሁኔታ ላይ ያወጡትን መግለጫ እናሰማችኋለን። ከዚያም ዮተር የሚባል የማህበራዊ ድርጅት ጋራ አጠር ያለ ውይይት እናደርጋለን። ከአድማጭ የመጣልን አንድ አጠር ያለ ጽሑፍ አለ፣ እሱንም እናሰማችኋለን። ዜና ጊዜውን ጠብቆ 5 ሰዓት ላይ ይቀርብና ከዜና በመቀጠል በዛሬው ዕለት የስልክ መስመራችን ወደ ኢትዮጵያ በማዞር አንድ እንግዳ ይዘንላችሁ ቀርበናል። እንግዲህ አድማጮቻችን፣ በደረሰው የጭፍጨፋ የሰዎች ጭፍጨፋ የህይወታቸውን ላጡ ወገኖቻችን ነፍሳቸውን ይማር ፈጣሪ ከጎኑ ያኑርልን እያን ፕሮግራማችንን እንጀምራለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትሆኑ ባክብሮት እንጠይቃለን። መግለጫ። የኢትዮጵያ ሕዝብ ለዘመናት ተጋብቶና ተዋልዶ በጋራ ባንድነት አብሮ ከመኖርም አልፎ የውጭ ጠላት ሲነሳበት በጋራ በመሆን ዳር ድንበሩን ሲያስከብር ለመኖሩ ታሪክ ይመሰክራል። ባለፉት ጥቂት ዓመታት ግን ይህ ሕዝብ በጋራና ባንድነት የኖረ መሆኑን በመካድ በተለያዩ የሀገራችን አካባቢዎች በዘር ላይ ያተኮረ አሰቃቂ ጥቃት ሲፈጸም ቆይቷል። በተለይም በኦሮሚያና በቤኒሻንጉል ክልሎች በአማራው ላይ ያተኮረ አሰቃቂ ጭፍጨፋና ግድያ ተካሂዷል፣ አሁንም በመካሄድ ላይ ይገኛል። ይህ በአማራው ላይ በኦሮሚያና በቤኒሻንጉል ጉምዝ የሚካሄደው ግድያ አልፎ ተርፎ ወደ አማራው ክልል እንዲሸጋገር ተደርጎ የአማራ ክልል በሆኑት አጣየና ሌሎችም አካባቢዎች ግድያው፣ ዝርፊያውና ጭፍጨፋው እየተካሄደ ይገኛል። የጭፍጨፋውና የግድያው መጠንና ሁኔታ የሰው ልጅ ይፈጽመዋል ተብሎ ለመገመት የሚያስቸግር ለመሆኑ ማስረጃ ከሚሆኑት አንዱ ነፍስ ያላወቁ ሕፃናት ከእናት አባታቸው ጋር አብረው በጥይት መረሸናቸውና በቢላና በሳንጃ መዘልዘላቸው ነው። እንደዚህ አይነቱ አሰቃቂ ወንጀል በተደጋጋሚ ሲፈጸም በስልጣን ላይ ያሉ ወንጀሉ በሚፈጸምባቸው አካባቢዎች የሚገኙ ባለስልጣናትና የማዕከላኛውን መንግስት የሚዘውሩት ባለስልጣናት ለወንጀሉ ትኩረት የሚሰጡት አይመስሉም። እንዲያውም አንዳንዶቹ ወንጀሉ እንዲፈጸም በቀጥታም ሆነ በተዘዋሪ መንገድ ተባባሪ ሆነው እንደሚሰሩ ከሞት የተረፉትና አምልጠው ወደ ሌላ ቦታ የተሰደዱ የወንጀሉ ሰለባዎች የሚሰጡት ምስክርነት ያረጋግጣል። ባለፈው ሳምንት መጀመሪያ ላይ በኦሮሚያ ክልል ባቦ ገንበል ወረዳ በቦኔ ቀበሌ በአካባቢው የሚኖሩ የአማራ ብሔር ተወላጆች ላይ ማንነት ላይ መሰረት ያደረገ ጥቃት ተፈጽሞ ከመቶ በላይ የሚሆኑ ሰዎች የተገደሉ ሲሆን ከዚህ ውስጥ ከ50 እስከ 70 የሚሆኑት ህፃናት እንደሆኑ ከግድያው ያመለጡ የአይን ምስክሮች ተናግረዋል። ጥቃቱ ከመፈጸሙ በፊት አካባቢውን ለቀው እንዲወጡ የአካባቢው የቀበሌና የወረዳ አስተዳዳሪዎች ለነዚህ የጥቃቱ ሰለባ ለሆኑት ወገኖቻችን ማስፈራሪያና ማስጠንቀቂያ ሰጥተዋቸው ነበር። ይህ በራሱ የሚያሳየው በህዝብ ቀረጥ ደሞዝ እየበሉ የህዝቡን ደህንነትና ጸጥታ መጠበቅና ማስጠበቅ የሚገባቸው ባለስልጣኖች የህዝቡን ደህንነት ከማስጠበቅ ይልቅ ህዝቡ ተወልዶ ያደገበትን ቦታ ለቆ እንዲወጣ ማስጠንቀቂያ መስጠታቸው ከገዳዮቹ ጋር አብረው ለመስራታቸው ማስረጃ ነው። እንዲህ አይነቱ ጥቃት በተደጋጋሚ የሚፈጸመው በቤኒሻንጉል ጉምዝና በኦሮሚያ ክልል በአብዛኛው በአማራው ብሔር ላይ መሆኑ እየታወቀ የፌዴራሉ መንግስትም ሆነ የነዚህ የሁለት ክልሎች ባለስልጣኖች እርምጃ አለመውሰድና ነገሩን ችላ ማለት ይህን የጭፍጨፋ ወንጀል የሚፈጽሙት ኃይሎች ከፌዴራል መንግስቱና ከክልሉ ባለስልጣናት ለዚህ ለሰይጣናዊ ስራቸው የሚተባበሯቸው ኃይሎች አሉ ለማለት ያስደፍራል። የአንድ አገር መንግስት ዋና ኃላፊነቱና ተግባሩ መሆን ያለበት የህዝቡን ደህንነትና ጸጥታ መጠበቅ መሆን ሲገባው በእነዚህ ሁለት ክልሎች በየቀኑና በየሳምንቱ ዜጎች በማንነታቸው እየተመረጡ በግፍ ሲገደሉና ቀያቸውን ለቀው እንዲሰደዱ ሲደረጉ በዝምታ ማለፍና ነገሩን ለማድበስበስ መሞከር አንድም የመንግስትን ደካማነትና አቅም ማነስ የሚያሳይ ሲሆን፣ አሊያም መንግስት ራሱ በዚህ ሰይጣናዊ ተግባር ላይ እጁ አለበት የሚል ጥርጣሬ ያሳድራል። በዚህም የተነሳ እኛ ስማችን ከዚህ በታች የተዘረዘረው በስዊድን የምንገኝ የኢትዮጵያ የማህበራዊ ድርጅቶች የፖለቲካ ድጋፍ ሰጪ ድርጅቶችና የሚዲያ ድርጅት በምንወዳት እናት አገራችንና በህዝቧ ላይ የሚደርሰውን ሰቆቃ በተመለከተ በዙም ውይይት ካደረግን በኋላ የሚከተለውን ውሳኔ አሳልፈናል። አንደኛ፣ እስከዛሬ ድረስ ይህን አይነቱን አሰቃቂ ወንጀል የፈጸሙ ግለሰቦችም ሆነ ድርጅቶች የመንግስት ባለስልጣኖችም ሆኑ ሌሎች በህግ ፊት ቀርበው ተገቢውን ቅጣት እንዲቀበሉ መንግስትን የሚመራው ኃይል በአስቸኳይ እርምጃ እንዲወስድ። ሁለተኛ፣ ማንኛውም ኢትዮጵያዊ በሀገሩ ተዘዋውሮ የመኖርና ሀብት የማፍራት መብቱን መንግስት እንዲያከብርና እንዲያስከብር። ሶስተኛ፣ የጥቃቱ ሰለባ ለሆኑ ወገኖቻችን መንግስት ተገቢውን ካሳና እርዳታ እንዲሁም የመልሶ ማቋቋም ሥራ በአስቸኳይ እንዲሰራ። አራተኛ፣ እነዚህ በየጊዜው በዘር ላይ ያተኮረ ጥቃት የሚፈጸምባቸውን ቦታዎች በፌዴራል መንግስት የጸጥታ አካላት ቁጥጥር ስር እንዲውሉ ማድረግ። አምስተኛ፣ የፌዴራል መንግስት የጸጥታ አስከባሪ በማይደርስባቸው ቦታዎች ህብረተሰቡ ለገዳዮችና ለጨፍጫፊዎች እንዳይጋለጥ ነዋሪው ህዝብ ራሱን መከላከል እንዲችል ማስታጠቅና ማሰልጠን ተገቢ ነው እንላለን። ፈጣሪያችን በተደራጁ ሽብርተኞችና ነፍስ ገዳዮች ክቡር ሕይወታቸውን ያጡትን ወገኖቻችንን ነፍሳቸውን በአጸደ ገነት ያኑርልን እያልን የምንወዳትን አገራችንን የምንወደውን ሕዝባችንን ከመከራና ከስቃይ እንዲጠብቅልን እንማጸናለን። ኢትዮጵያ በክብርና በነጻነቷ ለዘለ ዓለም ትኑር። በስዊድን የኢትዮጵያ ኮሚኒቲ ባልደራስ ለእውነተኛ ዴሞክራሲ ፓርቲ ድጋፍ ማህበር በስዊድን፣ በስዊድን የአማራ ማህበር፣ ሞረሽ ወገኔ የአማራ ድርጅት፣ የኢትዮጵያ ሶሻል ዴሞክራት ማህበር እንዲሁም በስዊድን የኢትዮጵያ ድምፅ ሬዲዮ።
እናንተስ ዮቶር የገበሬዎች እኔ ለገበሬው እናንተስ ዮቶር የገበሬዎች በጎ አድራጎት ማህበር የሀገራችንን ደሃ ገበሬዎች ለመርዳት የተቋቋመ የበጎ አድራጎት ማህበር ነው። እኛ በአገር ውስጥም ሆነ በውጭ ያለን ኢትዮጵያውያን እኛ ለኛ ለገበሬው ልንደርስለት ይገባል። ከ110 ሚሊዮን በላይ ህዝብ የሚኖርባትና 75%ቱ በግብርና በሚተዳደርባት ሀገር 33%ቱ ተረጂ ሲሆን 40% ያህል ህጻናት ደግሞ ለመቀንጨር ችግር ይዳረጋሉ። ሀገራችን ኢትዮጵያ አረንጓዴማ ሀገር ብትሆንም አብዛኛው አርሶ አደር የሚኖረው በተራራማ አካባቢዎች በመሆኑ ለአፈር መሸርሸር አደጋ ይጋለጣል። ኢትዮጵያ አባይን ጨምሮ በርካታ ተፋሰስ ወንዞች ቢኖሯትም መጠቀም ባለመቻሏ የዝናብ ውሃን ብቻ በአመት አንድ ጊዜ ትጠቀማለች። የሀገራችን የዘመናዊ ግብርና 4% ብቻ መሆኑና እስከዛሬም ድረስ ገበሬዎቻችን በባህላዊ እርሻ እንዲተዳደሩ መደረጉ የገበሬዎቻችንን ችግር ያገዝፈዋል። በየአስር ዓመቱ በድርቅ የሚጠቃው አራሹና አፋሹ ገበሬ ተረጂ ከመሆን ባሻገር ከአንበጣ መንጋ የተረፈውን ምርት ወደ ገበያ ለመውሰድ በርካታ ውጣ ውረዶችን እንዲከፍል ተፈርዶበታል። ዮቶር የገበሬዎች በጎ አድራጎት ማህበር ሀገር በቀልና ውጭ ሀገር የሚኖሩ ኢትዮጵያውያን በትብብር እርዳታ ድርጅት በማቋቋም በስዊድንና በኢትዮጵያ ህጋዊ ፈቃድ ማውጣት እየተንቀሳቀስን እንገኛለን። የዮቶር አባላት ከሚመለከታቸው አካላት ጋር በመነጋገር በድርቅ የተጎዱ ገበሬዎችን የከርሰ ምድርና የገጸ ምድር ውሃ እየተጠቀሙ ራሳቸውን እንዲችሉ ማድረግ፣ ለወጣቶች የሥራ ዕድል በመፍጠር ህገወጥ ስደትን መከላከል፣ አካባቢው ላይ የህክምና ተቋማትን በማገዝ የእናቶችና የህፃናትን ሞት መቀነስና ቅንጨላን መከላከል፣ ያለ ዕድሜ ጋብቻ እንዲቆምና እንዲጠፋ መታገል፣ የማህበራዊ ትስስር ገጾቻችን በመቀላቀል አባል መሆን ትችላላችሁ። ድርጅቱን ለመቀላቀልና ለመርዳት የምትፈልጉና ስዊድን ሀገር ለምትኖሩ በስዊሽ ቁጥራችን 1 2 3 4 8 6 4 9 3 0 በመጠቀም ስዊሽ ማድረግ ይቻላል። ተጨማሪ መረጃዎችን ለማግኘት ስዊድን 46 73 70 65 877 እንዲሁም ኢትዮጵያ 251 18 75 08 05 በመደወል ተጨማሪ መረጃዎችን ማግኘት ትችላላችሁ። ዮቶር የገበሬዎች በጎ አድራጎት ማህበር።
አድማጮቻችን እንግዲህ ከዚህ አሁን ያዳመጣችሁት ማስታወቂያ ዮቶር የገበሬዎች ማህበር የሚል ነው። ይህንን ድርጅት በተመለከተ አጠር ያለ ውይይት ከድርጅቱ ተወካዮች ጋር እናደርጋለን። እንግዲህ እንደገባን ከሆነ በአንድ አባባል አለ፣ ለአንድ አሳ አጥማጅ አሳ አጥምዶ ከመስጠት ይልቅ ማጥመጃውን ገዝቶ መስጠቱ እሱን ለረጅም ጊዜ ከችግር እንዲወጣ ያደርገዋል የሚባል አባባል አለ። እንደው በባጭሩ ለመናገር ይሄን ዓላማ የኢትዮጵያ ድምጽ ሬዲዮም ከልብ የሚደግፍ ነው። ሁልጊዜ ሰዎችን ለመርዳት ከመሯሯጥ ራሳቸውን እንዲችሉ ለማድረግ ቤዚክ የሆኑትን ራሳቸውን ለመርዳት የሚያስችላቸውን ነገሮች ሰብስቦ እንዲሰሩና እንዲሰራላቸው ማድረጉ ትልቅ ጠቀሜታ እንዳለው እናምንበታለን። እንግዲህ ለማንኛውም ይሄንን እንዲያስረዱን አንድ እንግዳ ጋብዘናል። ሃሎ፣ ጤና ይስጥልኝ። ሃሎ፣
ጤና ይስጥልኝ። እሺ፣ አመሰግናለሁ አህመድ በመጀመሪያ ይሄን እድል ስለሰጠኸኝ። ስሜ ሄለን ይጥና እባላለሁ። የምኖረው እዚህ ስዊድን ስቶክሆልም ነው። ዮቶር ማለት እንግዲህ አይ ቲንክ ብዙ አድማጮች የሚያውቁት ይመስለኛል። ዮቶር ራጉኤል የተባለ ኢትዮጵያዊ ነው። በጊዜው የጣና ሐይቅ አባይ ዙሪያ አካባቢ የሚኖር የአካባቢው ተወላጅ ነው።
ኦኬ። እና ለምን ዮቶር ተባለ? መቼ ነው የኖረው ያ ሰውዬ? ለምንስ ዮቶር ተባለ ይሄ ድርጅት?
ያው ይሄ ድርጅት ዮቶር የተባለበት ምክንያት ዋናው እንግዲህ ዮቶር ዓለም ላይ ዲሞክራሲን ከፈለሰፉት የፈለሰፈው ነው ይባላል።
ኦኬ።
እና ብዙ ጊዜ ግሪኮች ግሪካዊ ነው ይላሉ፣ እኛ ደግሞ ኢትዮጵያዊ ነን እንላለን። እና ዋናው ዮቶርን ያለበት ምክንያት ይሄ ስራ በደንብ በዲሞክራሲ ሆኖ አገር አቀፍ ሆኖ እንዲሰራ አልፎም የተለያዩ ድርጅቶችን አቃፊ እንደሚሆን ያሳያል ብለን ነው። ዋናው ደግሞ ዮቶርን ጣና አካባቢ የተወለደ በአባይ ዙሪያ የተወለደ ስለሆነ እኛ የዮቶርን ልጆች ጣናን የሚያክል ወንዝ ይዘን አባይን የሚያክል ወንዝ ይዘን እንደዚህ በድርቅ በየአስር አመቱ መመታታችን ጥሩ አይደለም ብለን ነው ዮቶርን ያልነው።
ኦኬ። ምንድነው ለመስራት ያሰባችሁት? አላማው ምንድነው? ለገበሬው ነው የምትሉት? ገበሬውስ ከዛ ምንድነው የሚያገኘው? የገበሬውስ አኗኗር በአሁኑ ጊዜ ምን ይመስላል በዛ አካባቢ ያለው?
አዎ፣ እኛ ዮቶር ለገበሬዎች በጎ አድራጎት ማህበር እንባላለን። በባህር ዳርና በስዊድን ስቶክሆልም ነው ድርጅታችንን የመሰረት ነው ማለት ነው። እና ዋናው እኛ የተነሳንበት ዋናው አላማ የዚህን የገበሬ ችግር ከመሰረቱ እንቅረፍ። ሁልጊዜ በየጊዜው በተለያዩ ምክንያቶች እርዳታ እንጠየቃለን፣ ግን ይህንን የእርዳታ የምንሰበስበውን ገንዘብ ለምን በአካባቢያቸው ጉርጓድም ቆፍረው ሆነ በተለያዩ ነገሮች ራሳቸው ሰርተው እንዲኖሩ አናደርገም ነው። እና ዋናው አሁን የጀመርነው ከሰሜን ነው፣ አማራ አካባቢ ነው፣ ጎንደር ወገራ ወረዳ ታጋ ቀበሌ፣ ጎጃም ነፍሴ ሳር ምድር፣ መንዝ ቀያ እና ወሎ አምባሰል ነው። እነዛ አካባቢዎች በእርዳታ ነው የሚተዳደሩት ለብዙ አመታት ማለት ነው። እና ቢያንስ ከ30 ሺህ እና 40 ሺህ ሄክታር መሬት በላይ ያላቸው ግን እድሜ ልካቸውን በልመና ነው የሚተዳደሩት። እንደ ምሳሌ ታጋ ቀበሌን ብናይ ጎንደር ውስጥ የሚኖሩት የአካባቢው ገበሬዎች 12,000 ገበሬዎች ናቸው። የቀበሌው ነዋሪዎች ደግሞ 45,000 ናቸው። እና ገበሬዎቹ ከ30 ሺህ በላይ ሄክታር መሬት አላቸው። ግን ከአመት አመት የሚተዳደሩት በሴፍት ኔት ነው። በቤተሰብ 10 ኪሎ ስንዴና 1 ሊትር ዘይት ነው የሚሰጣቸው በወር። እና ለምንድን ነው ይሄ የሚሆነው? ለምን መሬታቸውን መጠቀም አይችሉም ብለን ጥናት ስናደርግ እዛ አካባቢ ላይ ብዙዎች የዛ አካባቢ ተወላጆች ሊያውቁት ይችላሉ። እና እዛ አካባቢ ክረምት ሲሆን በረዶ ነው የሚወርደው፣ በጣም ቀዝቃዛ ነው። ዝናብ ጠብቀው የሚዘሩት አዘርት በውርጭ ይመታባቸውና በቂ ምርት አያገኙም። ስለዚህ አመቱን ሙሉ ከመንግስት እርቧቸውን ይዘው እየለመኑ ነው የሚኖሩት ማለት ነው። እና ይሄን ነገር ማስቆም አለብን። ይሄ በዚህ ችግር ምክንያት ለህገ ወጥ ስደት ይዳረጋሉ። የህፃናቶች ይቀነጭራሉ። ከአምስት አመት በታች ያሉ ህፃናቶች ይቀነጭራሉ፣ ምክንያቱም ትክክለኛ ምግብ ስለማያገኙ። እና ለምን እዚህ ቦታ ላይ ከርሰ ምድር የሚገኝበት በከርሰ ምድር የማይገኝበት ደግሞ በቂ ዝናብ ስላለ ክረምትን ተጠቅመን ጊዜያዊ ሀይቅ ገድበን ለምን በአመት ሶስቴ ዘርተው መስኖን ተጠቅመው ማለት ነው እንዲጠቀሙ አናደርግም ብለን ነው የተነሳ ነው። ለምን ይለምናሉ? አትሊስት 1% እንኳን ማለት ነው። ከችግሩ ስፋት በእኛ አቅም የሚሆን ነገር አይደለም፣ ግን አትሊስት ምሳሌ ለመሆን የዛን አካባቢ ገበሬ ለምን አዳደራጅም ብለን ነው የተነሳ ነው። አህመድ፣
መቼ ነው የጀመራችሁት ይሄን ነገር? ምን ያህልስ ተጉዛችሁበታል?
ይህንን የጀመርነው ከጥናቱ ጀምሮ የጀመርነው ኦልሞስት 1 አመት ሆኖናል። እኔ ከዚህ አንድ ደግሞ ኢትዮጵያ አንድ ልጅ ሆነን ነው ይህንን የመሰረት ነው ማለት ነው። እንግዲህ አሁን ዶክመንተሪ የተለያዩ ዶክመንተሪዎችን ሰርተን ከሚመለከተው አካል ጋር ሆነን በጂኦሎጂስቶች ደግሞ ውሃው የሚገኝበትን ቦታ አስጠንተን ኦልሬዲ ጨርሰናል። አሁን የምንፈልገው የገንዘብ እርዳታ ብቻ ነው። አዎ፣ አመት ሆኖናል ማለት ነው። ህጋዊ ፍቃድ አለን እዚህ ስዊድን መስካት ፓርኬት ሬጅስተር የተደረገ ኢትዮጵያም ነን ፕሮፊት ኦርጋናይዜሽን መስርተን ኢትዮጵያም ህጋዊ ፍቃድ አለን ማለት ነው።
ስራ ለመጀመር ምንድን ነው የሚያስፈልጋችሁ?
ያው አሁን ስራ ለመጀመር የሚያስፈልገን ገንዘብ ነው። ሁሉን ነገር ጨርሰናል። ገበሬዎቹን የግንዛቤ ስልጠና ሰጥተናል። ቦታውን አስጠንተናል። የምንፈልገው ገንዘብ ብቻ ነው። ቦታውን ለማስጠናት ራሱ አሁን ለምሳሌ ታጋን ብናየው ጎንደር ውስጥ 3 ቀበሌዎችን አስጠንተን አንደኛው ቀበሌ ነው የተገኘው። ውሃ የሚባል ነገር የለም። እና ይሄንን ውሃ እንኳን ምናገኘው 260 ሜትር ወደታች ነው የሚቆፈረው በቀላሉ እንኳን ማግኘት አልተቻለም። በጣም በጣም አስቸጋሪ የሆነ የውሃ ችግር ያለበት አካባቢ ነው። እና ያው የሚያስፈልገን ገንዘብ ነው። ፕሮጀክቱን አስጠንተናል። ሙሉ ፕሮጀክቱ የሚፈጀው እስከ 6 ሚሊዮን ነው ሙሉ ስራውን ለመስራት።
ለአንድ ቦታ ብቻ ነው ይሄ 6 ሚሊዮኑ ለአንዲት ቦታ ብቻ ነው?
ጉርጓዱን አስቆፍረን እና ሃይቅ ደግሞ እንሰራለን። ከዛ ትራክተር አለ፣ የተለያዩ ጄኔሬተሮች አሉ፣ የተለያዩ ማሽነሪዎች አሉ። ብዙ ስራ አለው። ጉርጓዱን ብቻ ለማስቆፈር አይደለም። ጉርጓዱን ብቻ ለማስቆፈር 1.5 ሚሊዮን ብር ነው የሚፈጀው አንደኛው ጉርጓድ ነው።
ያ ምጣ አሁን 6 ሚሊዮን የሚያወጣው ለአንድ አካባቢ ብቻ ነው ወይ ትራክተር?
ለታዳ ብቻ ነው 12000 ናቸው ገበሬዎቹ። እንግዲህ 40000 ሄክታር ወይ ደግሞ ከ35 እስከ 40000 ሄክታር ካልተሳሳት ያንን የሚያክል ሄክታር መሬት ነው ያላቸው። ያንን ለማዳረስ ነው እንግዲህ 12000 ገበሬ ማለት በጣም ትልቅ ነው። 35000 ሄክታር ማለት ደግሞ በጣም ሰፊ ነው ማለት ነው። ስለዚህ ይሄን መለስተኛውን ሃይቅ እንኳን እንገንባብን ለሁለት ሄክታር መሬት ላይ ነው የምናረጋው። ሁለት ሄክታር መሬት ማለት ደግሞ ላይክ አንድ የፉትቦል ሜዳ ማለት ነው። እግር ኳስ የሚጫወቱበት ሜዳ የሱን ሁለት ነው። እሱን ገንብተን እንግዲህ እሱን ነው የምናረጋው። እሱን ስናደር በየገበሬዎቹ ማሳ ላይ በካናል ተሰርቶለት በቱቦ ማለት ነው ትንሽዬ ማቆሪያ ተደርጎ በየቦታው ደግሞ ፓምፕ ይገባል ውሃውን ወደ ውጭ የሚያሰራጭ ወደ ማሳቸው ማለት ነው።
12000 ገበሬዎች ያልሽ መሰለኝ አይደለም?
12000 ገበሬዎች
ምን ያህል በጠቅላላው እያንዳንዱ ገበሬ ስንት ቤተሰብ ይኖረዋል? በጠቅላላ ምን ያህል ሰው ነው በዚህ እንትን ለማዳን የምትችሉት?
45000 የቀበሌው ነዋሪዎች ገበሬዎቹ። አዎ ገበሬዎቹ 12000 ገበሬ ናቸው። የአካባቢው ነዋሪዎች ደግሞ 45000 ናቸው። እነዚህን 45000 ገበሬዎች እኛ ይሄ ነገር ተሳክቶልን ውጤታማ ብንሆን አንድ አመት ያመረቱት የሶስት አመት የምግብ ዋስትናቸው እንዲችሉ ያረጋግጣል።
እንዴት ነው የህዝብ ምንድነው የርዳታ አስተዋጽኦ ይደረግላችኋል? ከስዊድን ብቻ ነው የምታደርጉት ወይስ እንዴት ነው ያሰባችሁት?
እኛ ያሰብነው ዓለም አቀፍ ነው። እየጣርን ነው በቻልነው መጠን። ያው እንደምታውቀው ብዙ በዚህን ጊዜ ብዙ በየቦታው እርዳታ ነው የሚባለውና ያው ሰውም አለማመንም አለ። ደሞ እንደዚህም ብለው መጡ የሚልም አለ። ምናጨረብርም የሚመስለው ሰው አለ። እና ግን ያው እኛ ሐሳባችን ዓለም አቀፍ ነው። ዋናው ሲዩዲን ላይ ትኩረት ያደረግነው እኛ ሲዩዲን ውስጥ ነው የምንኖረው። ህጋዊ በስካት ማርኬት ተመዝግበን ህጋዊ ኤንጂኦ ድርጅት ነው የከፈትነው። ስለዚህ አሁን ሲዩዲን ያሉ ኢትዮጵያውያኖች ቢረዱን እኛ ይሄንን የተባለውን ነገር በሰጡን ገንዘብ ልክ ስራ ላይ ካላዋልን እኛ ተከሰን ህግ ፊት እንቀርባለን ማለት ነው። ስለዚህ በዚህ ላይ ያው እኔ ሲዩዲን ያሉ ኢትዮጵያውያኖች ያምኑናል ብዬ ተስፋ አደርጋለሁ። ስለዚህ ሲዩዲን ያለን ኢትዮጵያውያኖች ይሄን ነገር ተባብረን ወደ ስራ ብናስገባው ሌላ ዓለም አቀፍም ያሉ ኢትዮጵያውያኖች አይ ይሄ ነገር ትክክለኛ ነገር ነው ብለው ይከተሉናል፣ ስራችን እየሰፋ ይመጣል ማለት ነው። የስራውን ግዝፈት ስታዩ አህመድ፣ አሁን ለምሳሌ ጥናታችንን ያደረግነው በአማራ ክልል ስለሆነ ነው ደጋግም ይሄን ምለው። ወደ 160 ወረዳዎች አሉ። ከ160 ወረዳዎች ውስጥ 80 ወረዳዎች በሴፍትኔት የሚተዳደሩ ናቸው።
ኦኬ ኦኬ።
በእርዳታ የሚተዳደሩ ናቸው።
አንድ ጥያቄ ልጠይቅሽ። ስዊድን የመንግስታዊ ያልሆነ ኦርጋናይዜሽን አቋቁማችሁ እስካተበርከት ፈቃድ ሰጥቷችሁ ቁጥር ይዛ
መንግስታዊ ያልሆነ ሳይሆን ነን ፕሮፊት ኦርጋናይዜሽን ፈሬኒ ማለት ነው። ኦኬ።
አቋቁማችሁ እየተነቃነቃችሁ ነው። ይሄ ኦርጋናይዜሽን ቦርድ አለው? አንቺ ብቻ ነሽ ወይስ ሌሎች?
አይ አይደለም፣ አምስት አሉ። ከኔ ጋር አምስት ሆነን ነው እየመሰረት ነው። እና ደግሞ ሶስት የቦርድ አባላቶች አሉ።
በጣም ጥሩ። እንግዲህ ኢትዮጵያኖች እንዴት ነው ሊያገኛችሁ የሚችሉት?
እንግዲህ እኛ ባገኘነው መድረክ ሁላ ለመድረስና ከነሱ ጋር ለመገናኘት እየጣርን ነው። አነስ ያለም የዋትስአፕ ግሩፕ አለን፣ ቴሌግራም ግሩፕም አለን። ግን ያው እሱ በቂ አይደለም እና አሁንም ደግሞ ኮሮናም ስለሆነ የተሰባሰብንም መገናኘት አልቻልንም። አንድ ዙርም የዙም ሚቲንግ አድርገናል። እንግዲህ በቻልነው መጠን እየጣርን ነው። ሁላችሁም ባላችሁ ኮንታክት ለዚህ ለተቀደሰ ሐሳብ የራሳችሁን አስተዋጽኦ እንድታደርጉ በገበሬው ስም ማጸናለሁ በዚህ አጋጣሚ።
በመጨረሻ ይሄንን እርዳታ እጃቸውን ለመዘርጋት ለሚፈልጉ ለዚህ እርዳታ እጃቸውን ለመዘርጋት ለሚፈልጉ ወገኖችሽ አንድ ጊዜ ስዊሽ ቁጥሩንም ባንክ ቁጥሩንም ወዘተ እንድትናገሪ
እሺ እንግዲህ ይሄንን ፕሮግራም ለሚያዳምጡ ኢትዮጵያውያኖች የምናገረውና የምለምነው በገበሬው ስም ነው። እነዚህን ገበሬዎች ካሜራ ፊት አቅርበን በዚህን ጊዜ ይሄን ያህል ህዝብ ለምነን ኢትዮጵያውያኖችን ለምነን አትሊስት እንደው በመስኖ እንኳን ቢቀር የመጠጥን ውሃ ብቻ ጉርጓዱን እንኳን ቢቆፈርልን እኛ ምን ፈልገው አሁን ከ1.5 ሚሊዮን እስከ 2 ሚሊዮን ብር ብናገኝ የመጠጥ ውሃውን ብቻ ልናወጣላቸው እንችላለን። ይሄ የሚቆፈረው ከርሰ ምድር ውሃ ለመስኖም ለመጠጥም ነው የሚሆነው። የመስኖን እንኳን አቅም ቢያጥረን አትሊስት የሚጠጡትን ውሃ እንዲያገኙ እድራችሁን ዘርጉ ነው ማለት ነው። ምክንያቱም ያው ሁላችንም በዚህ ጊዜ እናቀዋለን የውሃን ጥቅምና ጉዳት እንዴት እንደሆነ ስለምናቀው ራሳችንን በዛ ቦታ አድርገን አስበን የበኩላችንን እንወጣ ነው ማለት ነው።
ስዊች ነምበሩ
ስዊች ቁጥራችን 12 34 86 49 30
ድገሚው
ልድገመው 12 34 86 49 30
እንግዲህ እጅግ በጣም እናመሰግናለን ሄለን ለዚህ ለተቀደሰ ተግባር ራስሽን በማቅረብሽና ለመሰዋት በመዘጋጀትሽ ኢትዮጵያኖች ይሄንን ለመርዳት እጃችሁን ዘርጉ። ሁሉ ጊዜ በየጊዜው ዚራብ ገባ ዚ ጦርነት ተነስተ ያያልን ከምንል እርዱ ተረዳዱ ከምንል ቋሚ የሆነ ራሳቸውን በራሳቸው እንዲችሉ ከልመና እንዲወጡ ወገኖቻችን የተቻላችሁን እንድታደርጉ እንማጸናለን። የኢትዮጵያ ድምጽ ሬዲዮ ሁሉ ጊዜ እንደምታዳምጡት እንደምትሰሙት እርዳታ እጃችሁን ዘርጉለት።
እኔ ለገበሬው እናንተስ? ዮቶር የገበሬዎች በጎ አድራጎት ማህበር የሀገራችንን ደሃ ገበሬዎች ለመርዳት የተቋቋመ የበጎ አድራጎት ማህበር ነው። እኛ በአገር ውስጥም ሆነ በውጭ ያለን ኢትዮጵያውያን እኛ ለኛ ለገበሬው ልንደርስለት ይገባል። ከ110 ሚሊዮን በላይ ህዝብ የሚኖርባትና 75% በግብርና በሚተዳደርባት ሀገር 33% ተረጂ ሲሆን 40% ያህል ህጻናት ደግሞ ለመቀንጨር ችግር ይዳረጋሉ። ሀገራችን ኢትዮጵያ አረንጓዴማ ሀገር ብትሆንም አብዛኛው አርሶ አደር የሚኖረው በተራራማ አካባቢዎች በመሆኑ ለአፈር መሸርሸር አደጋ ይጋለጣል። ኢትዮጵያ አባይን ጨምሮ በርካታ ተፋሰስ ወንዞች ቢኖሯትም መጠቀም ባለመቻሏ የዝናብ ውሃን ብቻ በአመት አንድ ጊዜ ተጠቀማለች። የሀገራችን የዘመናዊ ግብርና 4% ብቻ መሆኑና እስከዛሬም ድረስ ገበሬዎቻችን በባህላዊ እርሻ እንዲተዳደሩ መደረጉ የገበሬዎቻችንን ችግር ያገዝፈዋል። በየ10 አመቱ በድርቅ የሚጠቃው አራሹና አፋሹ ገበሬ ተረጂ ከመሆን ባሻገር ካንበጣ መንጋ የተረፈውን ምርት ወደ ገበያ ለመውሰድ በርካታ ውጣ ውረዶችን እንዲከፍል ተፈርዶበታል። ዮቶር የገበሬዎች በጎ አድራጎት ማህበር ሀገር በቀልና ውጭ ሀገር የሚኖሩ ኢትዮጵያውያን በትብብር እርዳታ ድርጅት በማቋቋም በስዊድንና በኢትዮጵያ ህጋዊ ፈቃድ በማውጣት እየተንቀሳቀስን እንገኛለን። የዮቶር አባላት ከሚመለከታቸው አካላት ጋር በመነጋገር በድርቅ የተጎዱ ገበሬዎችን የከርሰ ምድርና የገጸ ምድር ውሃ እየተጠቀሙ ራሳቸውን እንዲችሉ ማድረግ፣ ለወጣቶች የሥራ ዕድል በመፍጠር ህገወጥ ስደትን መከላከል፣ አካባቢው ላይ የህክምና ተቋማትን በማገዝ የእናቶችና የህፃናትን ሞት መቀነስና ቅንጨራን መከላከል፣ ያለ እድሜ ጋብቻ እንዲቆምና እንዲጠፋ መታገል። የማህበራዊ ትስስር ገጾቻችን በመቀላቀል አባል መሆን ትችላላችሁ። ድርጅቱን ለመቀላቀልና ለመርዳት የምትፈልጉና ስዊድን ሀገር ለምትኖሩ በስዊሽ ቁጥራችን 1 2 3 4 8 6 4 9 3 0 በመጠቀም ስዊሽ ማድረግ ይችላል። ከጨማሪ መረጃዎችን ለማግኘት ስዊድን 46 73 70 65 877 እንዲሁም ኢትዮጵያ 251 18 75 08 05 በመደወል ተጨማሪ መረጃዎችን ማግኘት ትችላላችሁ። ዮቶር የገበሬዎች በጎ አድራጎት ማህበር።
አድማጮቻችን የምትከታተሉት በስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ በመቀጠል አድማጭ ከላከልን ጽሑፍ እናሰማለን።
የ24 ሰዓቱ የቃልቲ ወይን ቤት ወግ መቼም ግዜ ብዙ ነገርን ያሳያል። ማንም ኢትዮጵያዊ እንደሚያውቀው አምባገነኑ ኢሃድክ ተነገ በዚህ ሁኔታ ተፈረካክሶ በተወለደበት ደደቢት መቃብር ይወርዳል ብሎ ያሰበ ይኖራል ብያል ገምትም። ቃልቲ ወይን ቤት የተፈጸመው ይህ ነው። አቦይ ስብዓት ነጋ የአፍሪካን ቀንድ በኃይል ለመቆጣጠር የሚያስችልና መሳሪያም ሆነ የሰው አቅም አለን። ከፈለክ የፌደራል መንግስትና የአማራ ልዩ ኃይልም ናና ሞክረን ሲሉ በብሪት ደነፉ። የአንድን መንግስት የጦር ኃይል ስኬታማ የሚያደርገው የመሳሪያ ብዛትና የሰው ብዛት ሳይሆን ጥቂትም ሰው ቢሆን የስነ ልቦና ዝግጅት እና ጀግንነት ነው። ለዚህ ያው ምስክር ያአደዋው ያባቶቻችን ድል በቂ ማሳያ ነው። የትነግም ጦርነት በ15 ቀን መጠቃለሉ የቅርብ ቀን ምስክር ነው። እብሪት ውድቀትን ታስከትላለች። በብልጽግናም ለሚገኙ አምባገነን ፓርቲዎችም አስተማሪ ነው። ወደ ዋናው የ24 ሰዓቱ የቃልቲ ወግ ጀባል በላችሁ አድማጮቼ። በሴራ የተካነው የሀገራችን ፖለቲካ አቦይ ስብዓት ነጋንና የአምባገነኑን የትህነግ የህያድግ መሪንና የሰባዊ መብት ተሟጓቹንና ጋዜጠኛም ያሁኑ የባልድራስ የሁነተኛ ዲሞክራሲ ፓርቲ መሪ ቃልቲ ወይን ቤት እንዲገናኙ አድርጓል። አቦይ ስብዓት ከስክንድር ጋር እንደተገናኙም ሰላምታ በመለዋወጥ በእውነቱ በዚህ ቃልቲ ወይን ቤት እንገናኛለን ብዬ በፍጹም አስቤ አላውቅም። ከሰባት ጊዜ በላይ እንድትታሰር ትዕዛዝ መስጠቴን ባቶ ወርቅነህ ገበየው በኩል አንተን ማሰርና መፍታት እንደሰለቸንና እንደምንገልህ መልእክት ማስተላለፈን አስተውሳለሁ አውቃለሁ አሉት። ያን የገረጀፈ ጥማቸውን በካቴና በታሰሩት በሁለት እጃቸው እያሻሹ አቶ እስክንድር ነጋም ባክብሮት ወይኒ ቤት እንደ ቤቴ ከሆነ ረጅም ጊዜ ተቆጠረ አላቸውና ድል ለዲሞክራሲ ድል ለዲሞክራሲ ሲል መለሰላቸው። አቦይም ለዲሞክራሲና ለፍትህ ነው የምታገለው ትላለ። እኔም ጸረ ዲሞክራሲና አምባገነኑ አንተም የዲሞክራሲና የፍትህ ታጋይ ባንድ ጥላ ስር እንገኛለን። ይህ የይስሙላ ዲሞክራሲ አሉና አሽሟጠጡ። እስክንድርም ቀጠል በማድረግ ዲሞክራሲ ብዙ መስዋዕትነት ያስከፍላል፣ ጊዜ ይፍጅ እንጂ እውነት ያሸንፋል በማለት ደግሞ ድል ለዲሞክራሲ ድል ለዲሞክራሲ አለ። አቦይም ምንም አምባገነን ብትሆን የንጹሃን ዜጎች ህይወት አጥፍተህና ደም አፍስሰህ አንድም ህሊና አረፍት አታገኝም። ህሊናህን እየተከተለ ሲያደማ አረፍት ይነሳል። ዋናው ደግሞ ከእግዚአብሔር ካላ ፍርድ አታመልጥም አሉት በጸጸት። እኔም ይኸው ከደደቢት ገደል ከተወለድኩበት ከዛው ተዬ ታዝዬ ወጥቼ ለፍርድ ቃልቲ እመላለሳለሁ አሉት። እስክንድርም ቀጠል በማድረግ አሁንም በዚህ ፓርቲ ማለትም በብልጽግና ፓርቲ 3 ጊዜ ታሰሬ ተፈትቻለሁ። ከፍትህ ሚኒስተርም ከሰላም ሚኒስተር ወይም ከሰባዊ መብት ኮሚሽነር ምንም የምጠብቀው ፍትህ የለም። ምክንያቱም ብዙ ንጹሃን ዜጎች በዚች በቃሊቲ ወይን ቤት ለዲሞክራሲና ለፍትህ መከራ ተቀብለውባታል። ለምሳሌም ታዋቂዎቹን ለማንሳት ያክል ወይዘሪት ብርቱካን ሚደክሳ በወቅቱ በግዚያው አርቲስት ታዋቂው ቴዲ አፍሮም ሌሎችም ይችን ወይኒት ቤት ለፍትህ ሲታገሉ ቀምሰውባታል። እዚህ ቃሊቲ ወይን ቤትም ታስረውባታል። እኔም አንድ ቀን እውነት ነፃ ያወጣኛል ሲል በመቀጠል ሁሉም ኢትዮጵያዊ እንደ ዜግነት የራሱን አላፊነት መወጣት አለበት ሲል አከለበት። ደሞስ ማን ያውቃል ብሎ በመቀጠል አሁንም የንጹሃን ኢትዮጵያን ዜጎች ደም እንደ ጎርፍ እየፈሰሰ ነው። ንጹሃን ዜጎች በብሔራቸው ምክንያትና ህፃናቶች እናቶች በግፍ እየታረዱ ነው። አሁንም ከመጪው ምርጫ በኋላ ማለትም ስድስተኛው የሀገራዊ ምርጫ በኋላ የነዚህ ንጹሃን ኢትዮጵያውያን ደም በከንቱ ፈሶ አይቀርም። የማያዳለው አምላክ ይፈርዳል። ማን ያውቃል እኔንና እርሱን በዚህ በቃሊቲ ሳናስበው እንደ ተገናኘን ሁሉ አንድ ቀን የነዚህ የንጹሃን ዜጎች ሕፃናት ሴቶች ደም ያፈሰሱ እንዲሰደዱ ያደረጉም አቶ ሽመልስ አብዲሳንም አሻዲ ሐሰንንም ከምርጫው በኋላ እዚህ ልናገኛቸው እንችላለን። የንጹሃን ዜጎች ሕይወትና ደም በቀላሉ የሚለቅ አይደለም አላቸው። ታሪክ ራሱን ይደግማል። ማን ያውቃል? እስክንድር ነጋ የራሱ የመፈቻ ጊዜ ሳይጨንቀው ስለ ንጹሃን ኢትዮጵያውያን ዜጎች በግፍ ደም መፍሰስ በድጋሚ እየነገራቸው አቦይ እኛን የአማራና የኦርቶዶክስ የኢትዮጵያ ጠላት ናችሁ ትላላችሁ፣ በሕገ መንግሥትም አርቅቃችሁ የዘር ማጥፋት ፈጽማችኋል ብላችሁ ትከሱናላችሁ። አሁንም የዚህ አይነት ግድያ በግልጽ በመላ ሀገሪቱ እየተፈጸመ ነው። ለውጡ ምኑ ላይ ነው አሉት። የኔ መታሰር ላይ ነው ሲሉ ጠየቁት። እስክንድርም ይህንን ጥያቄ ሁለታችንም በሕግ ጥላ ስር ስላለን ጥያቄውን የኢትዮጵያ ሕዝብ ይመልሰው ሲል መለሰላቸው። ይህን እየተነጋገሩም ሳለ በድንገት የኚህ የሁለት ታሪካዊ ሰዎች በወይን ቤት መገናኘታቸው ምስጢር የሆነበትና ለምን አንድ ላይ እንደታሰሩ ያልገባው የማረሚያ ቤት ፌዴራል ፖሊስ በመገረም እንዴት ተገናኛችሁ? ማንስ ፈቀደላችሁ? በማለት አቦይ ስብዓትን ከተቀመጡበት የስፖንጅ ፍራጅ እንደ ቃን ጠልጥሎ ሲወስዳቸው ወጋቸው የ24 ሰዓት ግንኙነታቸው ሳይጠናቀቅ በዚህ ተቋረጠ። እንግዲህ ጻፊው ያለፉት አራት መንግስታት የአጼ ኃይለ ሥላሴ ንጉሥ አሟሟት፣ የደርግ ሀገር ጥሎ መሰደድ፣ የመለስ ሞት፣ የመጪው ስድስተኛ ሀገራዊ ምርጫ፣ ከነዚህ ያለ ሕዝብ ምርጫ የንጹሃን ዜጎች ሕይወትን እያጠፉና የንጹሃን እናቶችና ሕፃናቶችን ደም እንደ ጎርፍ እያፈሰሱ የጊዜ ልዩነት እንጂ ከእግዚአብሔርና ከአላህ እውነተኛ ፍርድ አይቀርም። ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ኖብል ሽልማት ሰላምን የሚያመጣም የንጹሃን ዜጎችን በግፍ መገደልና መፈናቀል ለአንድም ለመጨረሻም ጊዜ የሚያበቃበት ስድስተኛው ሀገራዊ ምርጫ ዲሞክራሲያዊና ፍትሃዊ ፍጹም ሰላማዊ እንዲያደርጉልን በስዊድን በሚገኙ ኢትዮጵያውያንና ለዲሞክራሲ ለፍትህ ሲሉ በሞቱት በታሰሩት በተንገላቱት ኢትዮጵያውያን ስም እንማጸኖታለን። ድል ለዲሞክራሲ። እግዚአብሔር ኢትዮጵያን ይባርክ።
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ፕሮግራሙን እስከ 6 ሰዓት ድረስ እንደተለመደው ይቀጥላል። አድማጮቻችን እንግዲህ በዛሬው ፕሮግራማችን በስዊድን የሚገኙ የተለያዩ የኢትዮጵያ ድርጅቶች ከኢትዮጵያ ድምጽ ሬዲዮ ጋርም በመሆን መግለጫ አውጥተዋል። ይሄን መግለጫ በተመለከተ አስተያየት ካላችሁ በስልክ ቁጥር 0819100 ደውሉልን። እኛም የሚመስለንን ከዚሁ አስተያየታችን ለመሰንዘር እንሞክራለን። እስቲ ይሄንን ውይይት አጠር ያለ ውይይት ለመጀመር ያህል አድማጮች የሚደውሉም ካሉ እናስገባለን። በመሃል መርሶም እስክንድርም አንዳንድ ደቂቃ እንዴት አያችሁት የዚህን የኢትዮጵያኖችን መግለጫ? በሱን ጀምር።
ወቅታዊ ነው፣ በጣም ወቅታዊና አስፈላጊ ነው። ተመሳሳይ መግለጫዎች ሌሎችም ኢትዮጵያም ሀገራችን ውስጥም ስዊድንም እንደውም ስዊድን ቀድመው ነው ያው በዚህ ፕሮግራም ሁድ ስለሚቀርብ እንጂ ቀድሞ ዝግጅትና የታሰበበትና ብዙ ተገናኝቶ ውይይት የተደረገበት ነው። ምክንያቱም ብዙ ንጹሃን ዜጎች በአሰቃቂ ሁኔታ ተጨፍጭፈዋል። የንጹሃን ህጻናቶችና ሴቶች እልቂት መሰደድ ሊያበቃ አልቻለምና ወቅታዊ ነው።
መርሶ?
አዎ፣ እኔም ያው መሆንም ያለበት ነገር ነው። በዚህ ሰዓት ሁሉም የተለያዩ ድርጅቶች የተለያየ እንትንም ቢኖራቸው ይሄ የንጹሃን ደም በሚፈስበት ጊዜ ሁሉም የጋራ አቋማቸውን የሚያሳዩበት መግለጫ እስከሆነ ድረስ አሁን ትናንትናም አገር ቤት የተለያዩ ትልልቅ ድርጅቶችም በህብረት ሆነው ያን አውጥተዋል። ይሄ ራሱ አንድ ጅማሬ ነው።
በጣም ነው የሚገርመኝ የዚህ የስዊድኖቹ በዙም ተሰባስበን ተወያይተን ይሄን ነገር ስናወጣ እስከዛ ካወጣን እኔ የአዲስ አበባ ድርጅቶቹ ተሰብስበው ማውጣታቸውን የሰማሁትም ማታ ነው። እስከዛ ድረስ ምንም አናውቅምኛ። እዚህ ያሉትን ድርጅቶች ኮንታክት ተደራርገን ምን ማድረግ አለብን፣ ሰላማዊ ሰልፍ መውጣት አይቻልም፣ ዝም ብለን ደግሞ የሰው ልጅ ደም እየፈሰሰ የህፃናት ደም እየፈሰሰ የህፃናት እንደ ዶሮዋን ጭንቅላታቸው እየተቀጨ ዝም ብለን ማየት አንችልም። የኛው ደም ነው፣ የኢትዮጵያ ህዝብ ደም ነው። እኛ እዛ ስላልነበርንና ስላልኖርን በሰላም እዚህ ስለምንኖር ዝም ብለን አናይማለና ተወያየን። በጣም በሚያስደስት ሁኔታ ውይይት አድርገን በጋራ ባጭር ጊዜ ውስጥ ይሄን መግለጫ አወጣን። ካወጣን በኋላ ወደ ማታ ገደማ ሰው ደውሎ እንዴ ተመሳሳይ መግለጫ ኢትዮጵያ ውስጥ ወጥቷል አሉኝ። እነማን ናቸው ያወጡት ብዬ ስጠይቅ ማን ነው?
ኢዜማ
ባልደራስ እናት የሚባል ድርጅት የትግራይ በጣም ገረመኝ። አድማጮቻችን በዚህ እኛ በተሰበሰብንበት ስብስብ ላይ ውይይት ላይ የተገኙት ድርጅቶች እንግዲህ ቅድም እንደገለጥኩት በስዊድን የኢትዮጵያ ኮሚኒቲ፣ ባልደራስ ለሁለተኛ ዴሞክራሲ ፓርቲ ድጋፍ ማህበር በስዊድን፣ በስዊድን የአማራ ማህበር፣ ሞረሽ ወገኔ የአማራ ድርጅት፣ የኢትዮጵያ ሶሻል ዴሞክራት ማህበርና በስዊድን የኢትዮጵያ ድምጽ ሬዲዮ ናቸው። ምናልባት አገራችን ውስጥ ኢዜማም ስለተገኘበት እዚህ ለምንድን ነው ያልተገኘው ብላችሁ ለምትጠይቁ ተጠይቀው ነበር ግን እዚህ ያለው ኢዜማ አይ ቲንክ ሌላ ስብሰባ ነበረው መሰለኝ፣ እንደዚህ ብዬ ነው የምጠረጥረው፣ ሊገኙልን አልቻሉም። ስለዚህ እነሱም በሀገር ቤት ከተገኙ ይሄንን ይደግፋሉ ማለት ነው። እኔ አንብቤዋለሁ የሀገር ቤቱን፣ ተመሳሳይ ነው። እና አይ ቲንክ ለምን ኢዜማ እዚህ ያለው ኢዜማ አልተገኘም የምትሉ ካላችሁ በእኔ እምነት እና ግምት የቴክኒካል ችግር ስላለባቸው ነው ብዬ ነው የምገምተው። እና አገር ቤት ውስጥ ተሳትፈዋል በሐሳቡ ላይ። እስቲ ኦኬ አስገባ።
አድማጭ ይቀጥሉ።
ጤና ይስጥልኝ መርሶ፣ አህመድም እስክንድርም ቴንኪው። ደረጀ ነኝ። እኔ ያለኝ ሐሳብ ሁለት ነገር ነው። ያው እዚህ ባለው ሁኔታና አገር ቤት ውስጥ ተሰጠው መግለጫ ላይ ሁለቱም በተለያየ መንገድ ለመስጠት ነው ተፈልጋ እዚህ ያለውን ሁኔታ የዚህ ማለመገኘት እኔንም እንደሌላው ተራሰኝቶኛል ምክንያቱም ከመጠበቅ ይልቅ ቢያንስ እዚህ ያለን እኛ ምን ንግባባ እዛ ወጣይ መገኘት ቢችሉ ምናልባት የተሻለ ነበር የሚል እምነት አለኝ ከመጓተቱ ማለት ነው ባለፈ ከዛ በተረፈ አገር ቤት ያለው ጥሩ ጅምር ነው ነገር ግን አሁንም ቢሆን እኔ ትንሽ የሚገር ነገር አለ ይመስለኛል ጅምሩ ግን ጥሩ ነው እንደ ጅምር ምንድነው ይሄ አሁንም ቢሆን ማደባበሱ ብዙ ዋጋዎች ያስከፍላሉ የሚል እምነት ነው ያለኝ ስፔሻሊ አሁን ይሄ የዜጎች መሞት ወይም ንጹሃን ይሄን ነገር ከማለት ቀጥታ የሞተው አማራ ነው ብሎ መናገር የግዴታ ያስፈልጋል አጥፊውንም አዘፈን አጥፊውም ይሄ አካል ነው ያጠፋው ብሎ እንትን ማለት አለበት አጥፊውን ማለት ነው ያጥፊው ማን ነው ያን ሪስፖንሲብል የሚወስደው የሚለውን ነገር ማለት ነው ይሄን ነገር ስንመለከተው በተወሰነ መልኩ የኦሮሚያ መንግስት የሚል ነገር አለ የፌደራል መንግስቱን ከዚህ ውጪ የማድረግ ማለት ነው ይሄ አግባብ አይደለም የፌደራል መንግስቱ ከክልሉ መንግስት ባለፈ በዋንኝነት ተጠያቂ ነው ባይኝ ምክንያቱም የፌደራል መንግስቱ ነው ይሄን ነገር ክልሎችን እየመራ ያለው በህገ መንግስቱም ላይ የክልሎች የበላይ የፌደራል መንግስቱ ነው ፌደራል መንግስቱ ይሄ ክልል የሰዎችን ሰብአዊ መብት አላስከበረም ብሎ በሚያምንበት ሰዓት ላይ ክልሎችን በራሱ ቁጥጥር ስር የማድረግ ስልጣን ሰጥቷል ህገ መንግስቱ ስለዚህ ያንን ማንዴት አልተጠቀመበትም ስለዚህ የሰዎች መሞት ብዙ እያንገበገበው እንዳልሆነ ነው የሚመረጠው ስለዚህ ይሄንን ጸጥ ብሎ ለክልሎች አድርጎ አብይን ከተጠያቂነት ወደ ጎን ማውጣት አይነት ነገር ይታይበታል እኔ ግን በዋነኝነት ደረጃ አብይ ተጠያቂ ነው በዚህ ጉዳይ ላይ ምክንያቱም ሀገሪቱን እየመራ ያለው እሱ ነው የመከላከያ ቺፍ እሱ ነው ይሄ በሆነበት ሰዓት መከላከያውን የሚያዘው እሱ ሆኖ አብይን ከተጠያቂነት ለማውጣት ጸጥ ብሎ የኦሮሚያ ብልጽግና ማለቱ እኔ ትንሽ እንትን ይላል ባይ ነኝ የፌደራል መንግስቱ በክልሉ ውስጥ ያሉትንም ተጠያቂ ናቸው ሁለቱም በእኩል ተጠያቂ ናቸው ምናልባት የሰሜን ሸዋውን ከዚህ የሚለን ከሆነ ኦሮሞዎች ተጎዱ ያው የሆነ ፎልስ በሆነ ነገር ኦሮሞዎች ተጎዱ በሚል ያውጣውን መግለጫ መመልከት እንችላለን ምንድነው የኔ ኦሮሞ የሆኑ ወገኖች ተጎድተውብኛልና የአማራ ክልል ልዩ ኃይል ምንድነው ይሄ በጦር ወንጀለኝነት ይጠየቅ እስከ ማለት የደረሰ ክልል ነው በዛ ላይ ደግሞ ስንመለከተው ክልሉን እያስተዳደረ ያለው የኦሮሚያ ብልጽግና መሪው ዶክተር አብይ አህመድ ነው ስለዚህ አንዳንድ ምንድነው የችግሩ ዋንኛ ተጠያቂ ያልተገኘበት ነገር መፍትሄውን ለማምጣት መዳከል ምንም ዋጋ የለውም ሌባው አጠገብ ጋር ሆኖ ሌባውን ፍለጋ ከሄድክ መቼም አታገኘው አብሮ ያፋልግሃል እሱ ስለዚህ ጅምሩ ጥሩ ቢሆንም ግን ተጠያቂ የመሆኑን ከዚህ ተጠያቂ ነው የሚለውን ነገር ትንሽ እንትን ነው በመጀመሪያ ደረጃ የኦሮሚያ ብልጽግና ተጠያቂ ነው አካባቢው ላይ ያለው እሱ ነው በዋነኝነት ደግሞ አገሪቱን እየመራ ያለ ጠቅላይ ሚኒስትር ተጠያቂ ነው በተረፈ ደግሞ እንደ ብልጽግና ፓርቲ አማራ ክልል ያለው በኒሻንጉል ክልልም ያለው አዘፈን እኩል ተጠያቂ ናቸው ምክንያቱም ማንዴቱ ያለው እነሱ እጅ ስለሆነ ወይ
እናመሰግናለን አቶ ደረጀ ለሰጡት አስተያየት ጥሩና ገንቢ አስተያየት ነው
እንግዲህ ይሄን በተመለከተ ማለት የሚቻለው የስዊድኑን የኢዜማ ድጋፍ በተመለከተ ድርጅት በተመለከተ እንደገባኝ ከሆነ የሆነ የደረሰኝ ኢንፎርሜሽን የሆነ ሌላ ስብሰባ ነበረባቸው የሚል ኢንፎርሜሽን ደርሶኛል ከሌላ ቦታ ለሱ ነው ብዬ ነው የምገምተው ቁርጥ ያለ እኔ መልስ የለኝም ግን ይሄንን እንደማይካሳተፉ ነግረውኛል ሌሎች ደግሞ የሚያቆሙት በደንብ የሚያቋቸው ሌላ ስብሰባ ሳይኖራቸው አይቀርም የሚል ሰምቻለሁ። የአቋም ጥያቄ ነው እንዳልል በዚህ ጥያቄ ላይ አቋም ለመውሰድ አይደለም ያልተገኘ ነው ብለው ያስባሉ እንዳልል ዋናው ድርጅታቸው አገር ቤት ያለው ድርጅታቸው በዚህ ጥያቄ ላይ ከሌሎቹ ጋር ሆኖ አቋም ስለያዘ አይ ቲንክ የናት ድርጅቱ ነው ዋናው ኢምፖርታንቱ እሱ አቋም ስካያዘ ድረስ በዚህ ጥያቄ ላይ ኢዘማን መውቀሱ ተገባ ይመስለኝ። ምናልባት ሰዎች እዚህ ጊዜ ላይ መቻቸው ይችላል ሁላችንም ከስጋና ከደም የተሰራን ስለሆነ ሁሉ ጊዜ ላይ መቸን ይችላል እና እሱንም በእንትን አለማየቱ ጥሩ ነው። ወደፊት ግን በጋራ ለመስራት ተዘጋጅቶ መቀመጡ ቆንጆ ነው ላለው። ሌላው ይሄ እዚህ የዶክተር አብይን ስም ጠርቶ የምንም ስም ጠርቶ የሚለው እኔ የአገር ቤቱን ምንም አይነት አስተያየት ልሰጥበት አልችልም። ምክንያቱም ድርጅት የፖለቲካ ድርጅቶች ናቸው ተሰብስበው አውጥተው ወረደ የተናገሩት ነው ያሉበትን ሁኔታውን አጣርተው አውጥተው ነው እዚህም ያለነው። ይሄን ሁሉ አውጥተን አውርደን መንግስት ተጠያቂ እንደሆነ አስቀምጠናል ቁልጭ አድርገን። መንግስትን የሚመራው ደግሞ ዶክተር አብይ ነው። ምን በፊት ለፊት ጆሮዬን ያስኩ አዙሬ ጆሮዬን ያስኩ ያው ጆሮዬን መያዜ ነው። መንግስትን የሚመሩት ዶክተር አብይ ናቸው። መንግስት ተጠያቂ ነው። መንግስት ይሄን አልፈጸመ መንግስት ይሄን ማድረግ አለበት ሲባል ሌላ መንግስት የለም ዶክተር አብይ የሚመሩት መንግስት ስለሆነ አይ ቲንክ እኔ የርሶን አነጋገር ሪስፔክት እያደረኩ ግን እንዴት ነው ሁልጊዜ አንድ ችግር ማየውኛ ኢትዮጵያኖች በ99 ደጋግም የምናገረው ነው በ99% ችግሮቻችን ላይ ስምምነት ይያለን ባንድ ከመቶ ላይ ከተጣላን ገደል እንግባን እንላለን እንገዳለን እንጨራረስ እንላለን። ኮምፕሮሚስ መልመድ አለብን መቻቻልን መልመስ አለብን። እኔ የምፈልገው ብቻ ቃል በቃል ካልተቀመጠ አያስደስተኝም ማለት አይገባን። ምክንያቱም ማንንም ሰው ሁሉንም ሰው ሊያስደስት አይችልም። በተቻለ መጠን በመጠኑም ቢሆን ተቻችለን አንተ ትብስ ተባብለን ወደፊት መሄድ ነው። እርሶም እንዳሉት ጅማሮው ጥሩ ነው ግን ብለዋል። ኦፍ ኮርስ ግን ማለት መብት ነው ይቻላልም ደግሞ። በነገራችን ላይ በጋራ አንድ መግለጫ በመናወጣበት ጊዜ እንግዲህ እዚህ ላይ ያለውንም እኔ ራሴ አቀዋለሁ ስለመራው ስብሰባውን አስተውሳለሁ። አንዳንዱ የለም ይሄ ይሁን ያለ ነበር አንዳንዱ ደግሞ ለምን ይሄ ይሆናል ያለ ነበር። ግን ምንድነው የተስማማንበት በሁላችንንም የሚያስማሙትን አንድ ምጃ ወደፊት የሚያስከብ በጋራ ለመስራት አንድ ምጃ ወደፊት የሚያስከዱትን እነሱ ላይ እናተኩርና እነሱን በጋራ እናውጣ ብለው መልካም ፈቃዳቸው ሆነው ኮምፕሮሚስ ገብተው ነው እንጂ ሁሉም ያደረጉት። ይሄንን እንዳለ ቃል በቃል እኔ ልጻፈው ቢሉ ያንዳንዱ ልጅት በራሱ ነው የሚጽፈው። ግን ሁላችንን የሚያስማማንን መርጠን ያወጣ ነውና መቻቻልን እንልመድ አንድ ስቴፕ ወደፊት እንሂድ። አስተያየቶትን በጣም አከብራለሁ በጣም አደንቃለሁ አመሰግናለሁ።
እኔ ለመጨመር ያህል ያው ማጫችን ተሳታፊያችን የሰጡት ገንቢ አስተያየት ነው። ግን ያው አሁንም ቢሆን ዜጎችን በሰላም የመኖር በሀገሪቱ ውስጥ በሰላም የመንቀሳቀስ መብታቸው ማስጠበቅ ያለበት መንግስት ነው። ከዛም ባለፈ ደግሞ ቀደም አድማጮች ትክክል ነው የተናገሩት በኢህአድግም ጊዜ ሆነ በዚህ በሪፎርሜሽን ጊዜ ከፍተኛ የጥቃት ሰለባ ሆነው አማራው ነው። በስም በየተጠቀሰ የተፈለገ የራሱ በተደራጀ ሁኔታ ጥቃት የተፈጸመበት ያለ ብሔር ነው። የግልጽ ነውና ገንቢ አስተያየቱን እናመሰግናለን።
በጣም ገንቢ አስተያየት ነው። እንደዚህ ነው የምንፈልገው። እንዴት ነው ይሄ ጥሩ ነው ባይሆን ይሄኛው ይስተካከል ብንል ሁልጊዜ ለመደማመጥ እድል አለን። አለበለዚያ ግን በአብዛኛው ተስማምተን ባንዱ አትን ስከት እናፍርሰው ይሄ ካልሆነ እናፍርሰው። ምንም እንኳን 99% እንስማማበት ቢሆንም ይችኛው 1% እኔ እንደምፈልጋ ስላልገባች እናፍርሰው ካልን ወደፊት የትም አንሄድም። ስለዚህ
አንድ ምርጫ ወደፊት መሄድ ማይቻል
የእሳቸው ያሁን የአድማጫችን አስተሳሰብ ቆንጆ ነው ገንቢ ነው ወደፊት እንድራመድ ይረዳል። ኦፍ ኮርስ የእሳቸውን ደግሞ ቅሬታ ማደሰም ታይ ማሰማት መቻል አለባቸው።
የህዝብ ነው ሚዲያው የህዝብ ነው። የህዝብ ሚዲያ እስከሆነ ድረስ ማናቸውም ሐሳቦች በነጻነት ያለ ምንም እንትን መግለጽ መቻል አለባቸው። እና ገንቢም ንቡ ያይባቸዋለን የተለያየ ሐሳቦች
ይነሳሉ። ጥሩ ጥሩ ጅማሬ ነው። ወደፊትም እንደዚህ በ not only እንደዚህ ችግር በደረሰ ጊዜ ብቻ ሳይሆን በሌላውም ጊዜ እንትን አብሮ እንዲተባበሩ
አሁን ያነሳው ነገር እዛው ተነስተው ነበር። ወደፊትም እንድንሰራ በጋራ ብለው አንስተው እኔም ተቀብያለሁ ሁሉም ሌሎችን ተቀብለዋል ላስቸኳይ ጊዜ ብቻ ሳይሆን እንደዚህ ለሀገሪቱ ጥሩ ጥሩ የሆኑ እንትኖችን በጋራ
ሆነ ምክንያቱም የተለያየ ሲቪክ ኦርጋናይዜሽንም የተለያየ ፖለቲካ እንትን ተደርጎ ትልቅ ታስክ ፎርስ መፍጠር ይቻላል።
እንደገና በመወያየት የማይፈታ የለም
በዲስከሽን ካናል በሚገርም
ሁሉ ጊዜ እንደ ሰዓት አደጋ እንትን ድረሱልኝ ከማለት
አቶ ሲራጅ ይሄንን ጥያቄ አንስቶ የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሁሉ ጊዜ ብዙ ጊዜ የሚያነሳው ጥያቄ ነው። ኢትዮጵያኖች በጋራ መስራት አንችልም ለምን እንደው ለምን አንሰባሰብም ቢሲለኝ ሰማውን ትናንትና ማንሰቶ ቴን ስብሰባ ዛውን ትብላይ ሌሎችም ተስማምተው ወደፊት በተለያዩ ጥያቄዎች ላይ በጋራ ለመስራት አትሊስት ስምምነት አለና ተስፋ አለው ማለት ነው።
አዎ ምክንያቱም የታክስ ፎርሱ ግዴታ ለዚህ ብቻ ሳይሆን ለተለያየ እንትን ብዙ የኢሚግሬሽን ጥያቄዎች አለ የሰው ችግር ቢደርስበት ሰው አለ ምናምን ሁሉ ግዜ እንትን ብለን ከማለት ያንን ነገር አጠናክሮ እንትን ማለት ይችላል።
እንግዲህ አድማጮቻችን አሁን 5 ሰዓት ሊሆን አንድ 30 ሰከንድ ያህል ይቀራል። ልክ 5 ሰዓት ላይ ዜናዎችን እናሰማቸዋለን። ፕሮግራማችን እስከ ፍጻሜው ድረስ እንድትከታተሉ ባክብሮት እንጠይቃለን።
እንደምን አረፋዳችሁ አድማጮች። ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይ ዜናዎች ቀጥለው ይሰማሉ። በአማራ ህዝብ ላይ እየደረሰ ያለው መጠነ ሰፊ ጭፍጨፋና ግድያ ድማሱን አስፍቶ እንደቀጠለ ነው። በተለይ ባለፈው መጋቢት 21 2013 ዓ.ም ተመረጠ በምዕራብ ወለጋ ዞን ባቦ ገንበል ወረዳ በቦኔ ቀበሌ ኦነግ ሸኔ ናቸው በተባሉ ኃይሎች በተፈጸመ ጥቃት ከ186 በላይ አማራ ተወላጆች በአሰቃቂ ሁኔታ ተጨፍጭፈው ተገለዋል። ከተገደሉት 72 ህጻናት መሆናቸውም ተገልጿል። ግድያው መፈጸሙ ያመነው የኦሮሚያ ክልላዊ መንግስት 28 ሰዎች ብቻ ተገለዋል ብሏል። ይሁንና ከግድያው ተርፈው የሸሹ ወገኖች የገደላቸው ኦነግ ሸኔ ሳይሆን ራሱ የኦሮሚያ ፖሊስ መሆኑን ለመገናኛ ብዙሃን ተናግረዋል። አቶ ሳሙኤል አሰን የተባሉ ከጭፍጨፋው የተረፉ ተፈናቃይ እንዲህ ሲሉ ምስክርነት ሰጥተዋል። መጀመሪያ አባገዳዎቹ መጡና ኦነግ ሸኔ ከአቅማችን በላይ ስለሆነ ወለጋን ለቃችሁ ውጡ አሉን። ከዚያም የወረዳ አስተዳዳሪውን ዘንድ ሄደን ለዘመናት ከኖርንበት ልጅ ወልደን ካሳደግንበት ከኖርንበት ቀዬ ወዴት ነው የምንሄደው እባክህ ለመከላከያ ሰራዊት አመልክትልን አልነው። እሺ አለን። ከጥቂት ደቂቃ በኋላ የኦሮሚያ ልዩ ኃይል በፓትሮል መጥቶ የጥይት ዝናብ አዘነቡብን። ከቀናት በኋላ የቀበሌው አስተዳደር ዱርዬ ሰብስቦ እንኳን እቃችሁን አዳዲስ ልብስ ይዛ እንኳን ይዛችሁ መሄድ አትችሉም አለን። ለምን ስንለው ኦሮሚያ ላይ ተፈራ ንብረት የኦሮሞ ነው አለን። የገደለንም ያፈናቀለንም የክልሉ መንግስት ነው ሲሉ ተፈናቃዮቹ ተናግረዋል። ጥቃቱ ከተፈጸመ ከ24 ሰዓት በኋላ የጠቅላይ ሚኒስትር ጽፈት ቤት የንጹሃን ግድያ እንደሚያወግዝና እርምጃ እንደሚወስድ ዝቷል። ይሁንና የአማራ ተወላጆች እየተለዩ በተጨፈጨፉበት ሁኔታ መንግስቱ ተጨፍጫፊዎችን አማራ ለማለት የሄደበት መንገድ በርካቶችን አሳዝኗል። ከዛ በተጨማሪም እስካሁን ብዙም የገባላቸው ኃይል እንደሌለ የተፈናቀሉ ሰዎች እየተናገሩ ነው። በተያያዘም ጠቅላይ ሚኒስትሩ ስልጣን የወጡበት 3ኛ ዓመት በርካቶች በተጨፈጨፉበት ማግስት በሸራተን አዲስ በኦሮሚያ ደረጃ ተከብሯል። ይህም በህዝቡ ዘንድ ከፍተኛ ቁጣን መቀስቀሱ ተዘግቧል። ዘግይቶ በመጣ መረጃ ትናንትና መጋቢት 25 ለ26 ቀን 2013 ዓ.ም ተመረጠ ከንጋቱ 11 ሰዓት ጀምሮ የኦነግ ሸኔ ሽብር ቡድን ተባባሪዎቹ በመስራቅ ወለጋ ዞን ጉዳያ ቢላ ወረዳ በሚገኘው በስላሴ ቤተክርስቲያን ላይ ተኩስ በመክፈት ቤተክርስቲያኑን ማቃጠላቸው ተዘገበ። ቤተክርስቲያን ውስጥ የነበሩ አባቶችና ምዕመናን ላይ ከፍተኛ ጉዳት መድረሱ ሲነገር የተገደሉና የቆሰሉ ቁጥራቸውን በትክክል ለማወቅ እንዳልተቻለ ተዘግቧል። የአማራዎች መኖሪያ ቤት እየተለየ እንዲወድም መደረጉም ተዘግቧል። የስላሴ ቤተክርስቲያን አስተዳዳሪ አባቴ ቄስ ተመስገን ከአንገቱ ላይ ተመቶ መውደቁንና መቁሰሉን አረጋግጫለሁ ብለው ምስክርነት የሰጡት ልጃቸው በተፈጸመ አሰቃቂ ጥቃት ከፍተኛ ጉዳት መድረሱ ተዘግቧል። ለመከላከያ ስናመለክትም ቆዩ ይጣራል እያሉ ቶሎ ሊደርስልን ባለመቻላቸው ጭፍጨፋው እንዳልቀረላቸው ተናግረዋል። በተያያዘ የኢትዮጵያ ሰብአዊ መብቶች ኮሚሽን ባሳለፍነው ሳምንት በማጀቴና በሌሎች አካባቢዎች የደረሰው ድብደባ በማስመልከት መግለጫ አውጥቷል። በዚህ መሰረት የሰመጉ በማጀቴ በሽዋሮ ቤትና ሌሎች ከተሞች ሽብር የፈጠረው ነክሸኔ ብለው የሚጠሩት ኃይል መሆኑን ገልጿል። የኦሮሚያ ብልጽግና ይሄን ኃይል አጣየና ከሚሴ አካባቢ የለም ሲል ሲደመጥ ቆይቷል። ወነክሸኔ ተብሎ በሚጠራው ታጣቂ ባጣየ ከተማ 46 ሰዎችን፣ አለላ ቀበሌ ገበሬ ማህበር 6 ሰዎች፣ ብርቂቶ ቀበሌ ገበሬ ማህበር 9 ሰዎችን፣ ፈርሃ ቀበሌ 1 ሰው መግደሉን፣ ማጀቴ ከተማ ላይ 22 ሰዎች መገደላቸውን፣ 53 ሰዎች ላይ የአካል ጉዳት ማድረሳቸውን፣ ጀውሃ የተባለ ቦታ ላይ 20 ሰዎች መገደላቸውን፣ ቤተክርስቲያን ማቃጠላቸውና መዝረፋቸውን፣ ሸዋሮ ቤት ላይ 16 ሰዎች መግደላቸውን፣ ቀወት ወረዳ ላይ 8 ሰዎች መገደላቸውን በሪፖርቱ አጠቃሏል። ፓርላማው በዜጎች ላይ የሚፈጸሙ ማንነት መሰረት ያደረጉ ጥቃቶችን የሚያጣራ ገለልተኛ ኮሚሽን እንዲያቋቁምና ውጤቱን ለህዝብ እንዲያሳውቅ ትናንት 5 ተቃዋሚ ፓርቲዎች በጋራ ባወጡት መግለጫ ጠይቀዋል። የፌደራሉና ክልል መንግስታት ችግሩን በዘላቂነት ለመፍታት በቁርጠኝነት እንዲንቀሳቀሱም ፓርቲዎቹ ጠይቀዋል። መግለጫውን ያወጡት አብን፣ ኢዜማ፣ ባልደራስና እናት ፓርቲ የትግራይ ዲሞክራሲያዊ ፓርቲ ናቸው። በተለይ በኦሮሚያ ክልል ምዕራብ ወለጋ ዞን፣ በቤንሻንጉል ጉሙዝ ክልል መተከል ዞን በአማራ ብሔር ተወላጆችና መጤ ተብለው ተፈረጁ ሌሎች ዜጎች ላይ የሚፈጸሙ ጥቃቶችን አውግዘዋል። በሀገሪቱ የሚደርሱ የሰብአዊ መብት ጥሰቶች ድግግሞሽና በግላጭ መካሄዳቸው መንግስት ህጋዊ ኃላፊነቱን እንዳልተወጣ ያሳያል ሲሉ የኢትዮጵያ ሰብአዊ መብቶች ካውንስል በድረገጹ አሰራጭ ጨው መግለጫ ወቅሷል። መንግስት በሰላማዊ ሰዎች ላይ ጥቃት በሚፈጽሙ ታጣቂ ቡድኖች ላይ ፈጣን እርምጃ እንዲወስድ ካውንስሉ ጠይቋል። ካውንስሉ በቅርቡ በሀገሪቱ በቅርቡ የተፈጸሙ ግድያዎችን የዘረዘረ ሲሆን ለአብነትም ከመጋቢት 10 ጀምሮ የኦነግ ሸኔ ታጣቂዎች በሰሜን ሸዋ ዞን አጣዬ ከተማ ብቻ 46 ሰዎች እንደገደሉ አረጋግጫለሁ ማለቱ ተዘግቧል። የአውሮፓ ህብረት ልዑክ ፔካ ሃቬስቶ ለትግራይ ግጭት ለመምከር ወደ ሳውዲ አረቢያና ኤምሬቶች መጓዛቸውን ህብረቱ ባሰራጨው መግለጫ አስታውቋል። ሃቬስቶ ከዚያም ወደ ኢትዮጵያ በማቅናት ከባለስልጣናት ጋር በሚያደርጉት ውይይት ተፋላሚ ወገኖች ግጭት እንዲያቆሙ፣ ለዓለም አቀፍ የጦርነት ህግጋት ተገዥ እንዲሆኑ፣ የሰብአዊ መብት አጣሪ ቡድኖች እንዲገቡ፣ ሰብአዊ እርዳታ እንዲስፋፋና የኤርትራ ወታደሮች እንዲወጡ ይጠይቃሉ ብሏል መግለጫው። በኢትዮጵያ እየተባባሰ የመጣው የብሔር ውጥረት እንዳሳሰባቸው በቅርቡ ከኢትዮጵያ የተመለሱት የፕሬዚዳንት ጆ ባይደን መልእክተኛ ሴናተር ክሪስ ኮንስ በትዊተር ገጻቸው አስታውቀዋል። ሰሞኑን በኦሮሚያና በቤንሻንጉል ጉሙዝ ክልሎች በሰላማዊ ሰዎች ላይ የተፈጸመው ግድያ ጨምሮ በሀገሪቱ እየጨመሩ የመጡት ግድያዎችና የመብት ጥሰቶች አሳሳቢ እንደሆነ ኮንስ አክለው ገልጸዋል። የኤርትራ ወታደሮች ከትግራይ ክልል ሲወጡ ያለምንም ቅድመ ሁኔታና ሊረጋገጥ በሚችል አኳኋን እንዲሆን የቡድን 7 ሀገራት ውጭ ጉዳይ ሚኒስትሮች በጋራ ባወጡት መግለጫ አሳስበዋል። በክልሉ የተባባሰው ሰላማዊ ሰዎች ግድያ፣ መፈናቀልና የጾታ ጥቃት እንዳሳሰቡ ቡድኑ ገልጧል። በክልሉ ግጭት ቆሞ ተቀባይነት ያላቸው አካታች ፖለቲካዊ ሂደት እንዲጀመርና ተአማኒ ምርጫ ተካሂዶ ሀገራዊ እርቅ እንዲሰፍንም ቡድኑ ጥሪ አድርጓል ተብሏል። የኤርትራ ወታደሮች ከትግራይ ክልል ይወጣሉ ብለው እንደማያምኑ የአማጺው ህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ አባል አቶ ጌታቸው ረዳ ለአልጀዚራ በሰጡት ቃለ ምልልስ ተናግረዋል። በአሁኑ ሰዓት በፌደራል መንግስቱና በአማጺው ህወሓት መካከል አንዳችም የግንኙነት መስመር እንደሌለ ጌታቸው ገልጸዋል። ነጻ ትግራይን የመመስረት እቅድ ስለመኖሩ ተጠይቀው አሁን ያለው ነባራዊ ሁኔታ ነጻ ትግራይን አሳማኝ አማራጭ እንዲሆን እያደረገው ነው ብለዋል። በአማራ ብሔር ተወላጆች ላይ የሚፈጸመው ጥቃት ፌደራል መንግስቱ በአስቸኳይ እንዲያቆም የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር መጠየቃቸውን የአማራ መገናኛ ብዙሃን ዘግቧል። ማንነት ተኮር ግድያ ለማስቆም የክልሉ መንግስት አስቸኳይ ውይይት እንዲደረግ እንደሚፈልግም አቶ አገኘው ተናግረዋል። በኦሮሚያና በቤንሻንጉል ጉሙዝ ክልሎች ለሚደርሰው ጥቃት ርዕሰ መስተዳድሩ ወደ አማራ ክልል ጭምር ሰርጎ ገብቷል ያሉትን ኦነግ ሸኔና የቤንሻንጉል ጉሙዝ ነጻ አውጪ የሚባሉ ቡድኖችን ተጠያቂ አድርገዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ከተማ የአማራ ብሔር ተወላጆች ቤተሰቦቻቸውን እያሸሹ እንደሆነ አዲስ ማለዳ ጋዜጣ ዘግቧል። ነዋሪዎቹ ሽሽት የጀመሩት የአካባቢው አስቸኳይ ጊዜ አዋጅ ማዕከላዊ እዝ ከታጣቂዎች ጋር እደራደራለሁ ማለቱን ተከትሎ ታጣቂዎቹ ወደ ከተማው በመግባታቸው እንደሆነ ነዋሪዎች ተናግረዋል። ታጣቂዎቹ በከተማው ዝርፊያ እንደሚፈጽሙ ከአይን ምስክሮች መስማቱን ጋዜጣው ዘግቧል። በአዲስ አበባ የተባበሩት መንግስታት ድርጅት ስደተኞች ከፍተኛ ኮሚሽን ምክትል ኃላፊ ከኃላፊነታቸው እንደተነሱ አረጋግጫለሁ ሲል ቢቢሲ አማርኛ ዘግቧል። ምክትል ኃላፊው ማቲስ ሌሩቴ ከኃላፊነታቸው የተነሱት መንግስት በትግራይ ግጭት ገለልተኛ አልሆኑም በማለት ባቀረበው ቅሬታ መሆኑ ተዘግቧል። ተመሳሳይ ቅሬታ የቀረበባቸው ሌሎች ኃላፊዎች እንዳሉ ዘገባው የመንግስት ምንጮችን ጠቅሶ አመልክቷል። በትግራይ ክልል ግዚያው አስተዳደር የመቀሌ ከንቲባ ካላፊነት እንደለቀቁ አዲስ ስታንዳርድ ዘግቧል። ከንቲባው አታክልቲ ኃይለ ስላሴ ካላፊነት ለምን እንደለቀቁ ለግዚያው ከመግለጽ እንደተቆጠቡ ተዘግቧል። በደቡብ ክልል ቤንችማርክ ዞን ጉራፋ ወረዳ ቢያንስ 10 ሰላማዊ ሰዎች ሰሞኑን በታጣቂዎች መገደላቸውን ዶቸቬሌ አካባቢ ነዋሪዎችን ጠቅሶ ዘግቧል። በጥቃቱ የሚሊሻና የፖሊስ አባላት ጭምር መገደላቸው ሲገለጽ የክልሉ ጸጥታ ቢሮ በበኩሉ 7 ሰዎች መገደላቸውን አረጋግጧል። ጥቃቱ የተፈጸመው ጌልማ ጌልቲና ሙልሙላ በተባሉ የገጠር ቀበሌዎች ሲሆን ታጣቂዎቹ ወታደራዊ ደንብ ልብስ የለበሱ መሆናቸው ተዘግቧል። ኦነግ በቅርቡ አካሄድኩት ያለው ጉባኤ እንደማያጸድቀው ምርጫ ቦርድ ሰሞኑን አስታውቋል። አመራሮች የግንባሩን ጠቅላላ ጉባኤ ጠርተው አዲስ ማዕከላዊ ምክር ቤትና ነዳው ዲብሳ ምክትል አራርሶ ቢቀለን በሊቀመንበርነት እንደመረጠ ለቦርዱ አስታውቀው ነበር። ቦርዱ ግን ጉባኤው የግንባሩን መተዳደሪያ ደንብ አለማሟላን በማለት የጉባኤዎቹን ውሳኔ ውድቅ ማድረጉ ተዘግቧል። በመጨረሻም በነጭ ሳር ብሔራዊ ፓርክ መስራቃዊ ክፍል የመሸገው የምራብ ጉጂ ዞን ታጣቂ ቡድን በአማሮ ወረዳ አልፎጭ ቀበሌ ጥቃት ማድረሱ ተዘግቧል። በጥቃቱም አንዳርሶ አደር ሲገደል በርካታ ከብቶች ተዘርፈዋል። ከአርባ ምንጭ ከተማ 38 ኪሎ ሜትር ርቀት ላይ በነጭ ሳር ብሔራዊ ፓርክ ውስጥ በህገ ወጥ መልኩ ሰፍረው ያሉ ማህበረሰቦችን ለመሸሸግ የሚጠቀመው የታጠቀው ኃይል የጋሞ ዞንና የፓርኩ አዋሳኝ በሆነው የአማሮ ወረዳ ቡሎ አልፋጭ ቀበሌ ትናንት በፈጸመው ጥቃት አንዳርሶ አደር ሞቶ 8 ከብቶች መዘረፉ ታውቋል። በምራብ ጉጂ ዞን ገላና አባያና ወረዳና በነጭ ሳር ብሔራዊ ፓርክ ምስራቃዊ ክፍል መሽጎ የሚገኙ ታጠቀ ኃይል ባለፉት 3 አመታት በአማሮ ወረዳ አዋሳኝ አካባቢዎች በፈጸመው ጥቃት ከ130 በላይ ዜጎች መገደላቸው፣ 15 ቀበሌ መውደማቸውና ከ25000 በላይ ዜጎች ተፈናቅለው እስካሁን አለመመለሳቸው ተዘግቧል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
መግለጫ። የኢትዮጵያ ሕዝብ ለዘመናት ተጋብቶና ተዋልዶ በጋራ በአንድነት አብሮ ከመኖርም አልፎ የውጭ ጠላት ሲነሳበት በጋራ በመሆን ዳር ድንበሩን ሲያስከብር ለመኖሩ ታሪክ ይመሰክራል። ባለፉት ጥቂት ዓመታት ግን ይህ ሕዝብ በጋራና በአንድነት የኖረ መሆኑን በመካድ በተለያዩ የሀገራችን አካባቢዎች በዘር ላይ ያተኮረ አሰቃቂ ጥቃት ሲፈጸም ቆይቷል። በተለይም በኦሮሚያና በቤኒሻንጉል ክልሎች በአማራው ላይ ያተኮረ አሰቃቂ ጭፍጨፋና ግድያ ተካሂዷል። አሁንም በመካሄድ ላይ ይገኛል። ይህ በአማራው ላይ በኦሮሚያና በቤኒሻንጉል ጉምዝ የሚካሄደው ግድያ አልፎ ተርፎ ወደ አማራው ክልል እንዲሸጋገር ተደርጎ የአማራ ክልል በሆኑት አጣዬና ሌሎችም አካባቢዎች ግድያው፣ ዝርፊያውና ጭፍጨፋው እየተካሄደ ይገኛል። የጭፍጨፋውና የግድያው መጠንና ሁኔታ የሰው ልጅ ይፈጽመዋል ተብሎ ለመገመት የሚያስቸግር ለመሆኑ ማስረጃ ከሚሆኑት አንዱ ነፍስ ያላወቁ ሕፃናት ከእናት አባታቸው ጋር አብረው በጥይት መረሸናቸውና በቢላና በሳንጃ መዘልዘላቸው ነው። እንደዚህ አይነቱ አሰቃቂ ወንጀል በተደጋጋሚ ሲፈጸም በስልጣን ላይ ያሉ ወንጀሉ በሚፈጸምባቸው ቦታዎች የሚገኙ ባለስልጣናትና የማከለኛውን መንግስት የሚዘውሩ ባለስልጣናት ለወንጀሉ ትኩረት የሚሰጡት አይመስሉም። እንዲያውም አንዳንዶቹ ለወንጀሉ እንዲፈጸም በቀጥታም ሆነ በተዘዋዋሪ መንገድ ተባባሪ ሆኖ እንደሚሰሩ ከሞት የተረፉትና አምልጠው ወደ ሌላ ቦታ የተሰደዱ የወንጀሉ ሰለባዎች የሚሰጡት ምስክርነት ያረጋግጣል። ባለፈው ሳምንት መጀመሪያ ላይ በኦሮሚያ ክልል በአቦ ገንቤል ወረዳ በቦኔ ቀበሌ በአካባቢው የሚኖሩ የአማራ ብሔር ተወላጆች ላይ ማንነት ላይ መሰረት ያደረገ ጥቃት ተፈጽሞ ከመቶ በላይ የሚሆኑ ሰዎች ተገደሉ ሲሆን ከዚህ ውስጥ ከ50 እስከ 70 የሚሆኑት ህፃናት እንደሆኑ ከግድያው ያመለጡ የአይንም ስክሮች ተናግረዋል። ጥቃቱ ከመፈጸሙ በፊት አካባቢውን ለቀው እንዲወጡ ያካባቢው የቀበሌና የወረዳ አስተዳዳሪዎች ለነዚህ የጥቃቱ ሰለባ ለሆኑት ወገኖቻችን ማስፈራሪያና ማስጠንቀቂያ ሰጥተዋቸው ነበር። ይህ በራሱ የሚያሳየው በህዝብ ቀረጥ ደሞዝ እየበሉ የህዝቡን ደህንነትና ጸጥታ መጠበቅና ማስጠበቅ የሚገባቸው ባለስልጣኖች የህዝቡን ደህንነት ከማስጠበቅ ይልቅ ህዝቡ ተወልዶ ያደገበትን ቦታ ለቆ እንዲወጣ ማስጠንቀቂያ መስጠታቸው ከገዳዎቹ ጋር አብሮ ለመስራታቸው ማስረጃ ነው። እንደዚህ አይነቱ ጥቃት በተደጋጋሚ የሚፈጸመው በቤኒሻንጉል ጉምዝና በኦሮሚያ ክልል በአብዛኛው በአማራው ብሔር ላይ መሆኑ እየታወቀ የፌደራሉ መንግስትም ሆነ የነዚህ የሁለት ክልሎች ባለስልጣኖች እርምጃ ለመውሰድና ነገሩን ችላ ማለት ይህን የጭፍጨፋ ወንጀል የሚፈጽሙት ኃይሎች ከፌደራል መንግስቱና ከክልሉ ባለስልጣናት ለዚህ ለሰይጣናዊ ስራቸው የሚተባበሩአቸው ኃይሎች አሉ ለማለት ያስደፍራል። ያንድ ሀገር መንግስት ዋና ኃላፊነቱና ተግባሩ መሆን ያለበት የህዝቡን ደህንነትና ጸጥታ መጠበቅ መሆን ሲገባው በእነዚህ ሁለት ክልሎች በየቀኑና በየሳምንቱ ዜጎች በማንነታቸው ብቻ እየተመረጡና በግፍ ሲገደሉና ቀያቸውን ለቀው እንዲሰደዱ ሲገደዱ በዝምታ ማለፍና ነገሩን ለማድበስበስ መሞከር አንድም የመንግስትን ደካማነትና አቅም ማነስ የሚያሳይ ሲሆን አሊያም መንግስት ራሱ በዚህ ሰይጣናዊ ተግባር ላይ እጁ አለበት የሚል ጥርጣሬ ያሳድራል። በዚህም የተነሳ እኛ ስማችን ከዚህ በታች የተዘረዘረው በስዊድን የምንገኝ የኢትዮጵያ የማህበራዊ ድርጅቶች የፖለቲካ ድጋፍ ሰጪ ድርጅቶችና የሚዲያ ተቋም በምንወዳት እናት ሀገራችንና በህዝቡ ላይ የሚደርሰውን ሰቆቃ በተመለከተ በዙም ውይይት ካደረግን በኋላ የሚከተለውን ውሳኔ አሳልፈናል። አንደኛ እስከዛሬ ድረስ ይህን አይነቱን አሰቃቂ ወንጀል የፈጸሙ ግለሰቦችም ሆነ ድርጅቶች የመንግስት ባለስልጣኖችም ሆኑ ሌሎች በህግ ፊት ቀርበው ተገቢውን ቅጣት እንዲቀበሉ መንግስትን የሚመራው ኃይል ባስቸኳይ እርምጃ እንዲወስድ። ሁለተኛ ማንኛውም ኢትዮጵያዊ በሀገሩ ተዘዋውሮ የመኖርና ሀብት የማፍራት መብቱን መንግስት እንዲያከብርና እንዲያስከብር። ሶስተኛ የጥቃቱ ሰለባ ለሆኑ ወገኖቻችን መንግስት ተገቢውን ካሳና እርዳታ እንዲሁም የመልሶ ማቋቋም ሥራ ባስቸኳይ እንዲሰራ። አራተኛ እነዚህ በየጊዜው በዘር ላይ ያተኮረ ጥቃት የሚፈጸምባቸውን ቦታዎች በፌዴራል መንግስት የጸጥታ አካላት ቁጥጥር ስር እንዲውሉ እንዲደረግ። አምስተኛ የፌዴራል መንግስት የጸጥታ አስከባሪ በማይደርስባቸው ቦታዎች ህብረተሰቡ ለገዳዮችና ለጨፍጫፊዎች እንዳይጋለጥ ነዋሪው ህዝብ ራሱን መከላከል እንዲችል ማስተጣቅና ማሰልጠን ተገቢ ነው እንላለን። ፈጣሪያችን በተደራጁ ሽብርተኞችና ነፍሰ ገዳዮች ክቡር ህይወታቸውን ያጡትን ወገኖቻችንን ነፍሳቸውን በአጸደ ገነት ያኖርልን ይያልን የምንወዳትን ሀገራችንን እና የምንወደውን ህዝባችንን ከመከራና ከስቃይ እንዲጠብቁልን እንማጸናለን። ኢትዮጵያ በክብርና በነጻነቷ ለዘላለም ትኑር። በስዊድን የኢትዮጵያ ኮሚኒቲ ባልደራስ ለእውነተኛ ዲሞክራሲ ፓርቲ ድጋፍ ማህበር በስዊድን፣ በስዊድን የአማራ ማህበር፣ ሞረሽ ወገኔ የአማራ ድርጅት፣ የኢትዮጵያ ሶሻል ዲሞክራቲክ ማህበርና በስዊድን የኢትዮጵያ ድምጽ ሬዲዮ።
Why, 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 why አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ እንግዳ ከአዲስ አበባ ብለን ነበር የሞከረን ነው እንግዳችን የኢዜማ የአዲስ አበባ ተወካይ የሆኑ ታቶ ኢዮ መሳፍንት ነው በተደጋጋሚ እየደወልነው አሁንም እንሞክራለን ስልኩን እንግዲህ አይሰራ እንደሆነ አናቅም አያነሱልንም እየሞከረን ነው ለማንኛውም አቶ ኢዮ መሳፍንትን ኢንተርቪው ልናደርግ እየሞከረን ነው ሌላው አንድ አድማጫችን በጣም እናመሰግነው አድማጫችን የረሳነውን ነገር አስተውሰውናል መሆን ያለበትን ይሄንን መግለጫ ለማን ነው የምትሰጡት ያሉት ትክክል ጥያቄ ነው መግለጽ ነበረብን መግለጫው በአጠቃላይ ኢትዮጵያ ለኢትዮጵያ መንግስት እንዲደርስ እናረጋለን በኤምባሲው በኩል በቀጥታም እናደርሳለን በተጨማሪ ኢትዮጵያ ውስጥ ላሉ ሚዲያዎች በሙሉ እንዲደርስ እናረጋለን በውጭ ሀገር ለሚገኙ የኢትዮጵያ ሚዲያዎች በሙሉ እንዲደርሱ እናረጋለን ስዊድን ለስዊድን የመንግስት ባለስልጣናት እንዲደርስ እናረጋለን በስዊድንኛ ተጽፎ እንዲሁም ለሌሎች ዓለም አቀፍ ድርጅቶችም በእንግሊዝኛ ተጽፎ እንዲላክ እናደርጋለን እኛ አድማጫችንን ይሄንን ባለመግለጻችን እያመሰገነን ይቅርታ እንጠይቃለን ሆኖም ግን ይሄ መግለጫ በጠቅላላ ለዓለም ሚዲያዎች በተለይ በኢትዮጵያ የኢትዮጵያ ሚዲያዎች በአገር ቤትም በውጭም ላሉት ለኢትዮጵያ መንግስት እንዲሁም ደግሞ እዚህ ላለው ለኢትዮጵያ ኤምባሲቶ እናደርሳለን በተቻለ መጠን ለሁሉም እንዲደርስ እናደርጋለን እናመሰግናለን አድማጫችን ዋ ዋ ዋ ሲሉ የራ
I'm 15 years old. My home is in Addis Ababa. Italy wants to make war against my people. We are a peace-loving country and have much work to do here in Ethiopia without being troubled by foreign countries. We do not want war, but if we are attacked, we fight to the last drop of our blood to protect our home. My father and brother will take me along when they go to war.
የነፍጠኛ ልጅ ነኝ። ገና ማጭሳለው ጠጉሬን አጉድሬ ቁንጨን ቁንጭጬ ከትንሽ ግልገል ጋር ለሽቅድድም ሮጬ የተራበን ተኩላ በድፍረት ገጥሜ ከብቶቼን የማስጥል ባይኖቼ ግልምጫጄን ሳልሰነዝር በግንባሬ መስመር ፈሪ ማጠረጥል ግራ ሲጠብቁኝ ቀኝን ይዤ መገኝ ያባ ጅፋር ምድምል የነፍጠኛ ልጅ ነኝ። ነፍጠኛ ታውቃለህ? አታውቅም ልንገር ጥንቱን ታሪክን የዋሊት ተጉዘ ራስክን በትመረምብር ከነጻነት ጥቅ የቆምክባት ምድር በነፍጠኛ ላብደን በነፍሳቸው ግብር ከፍ ብለ እንዳላት ዘነጋም ነበር። የዲሞፍተር ጌታ ቤልጂክ ተሸካሚ የቁርጥ ቀን ጀግና ለነጻነት ቋሚ አርማውን ከማማው ለንፋስ ሊያሰጣ ስስት የሚገለው ነፍጠኛ ማለትስ ትርጉሙ ጀግና ነው። ለግሩ እንኳን መጫመያ ይለብሰው ሳይኖረው ለመትረየስ ሰዓት ራሱን የገበረው በደቃቃ ጉልበት ባልሰለጠነ ንድፍ ባልተገራ ቀኔ በሞቱ ጽፎልኝ የነጻነት ትንፋሽ ሸልሞኛለኝ። ደግሞ ከርሱ ወዲያ ነፍጥ አነጋገቡን ማን ደርሶ ያቀበታል? ደግሞ ከርሱ ወዲያ ላንድነት መዘመር ማን ይደምቅለታል? ደግሞ ከርሱ ወዲያ ዘራፍን ማሽሞንሞን ማን ይሞቅለታል? ባንዲቷ ቀለሃ ከሩቅ አነጣጥሮ ቅርንጫፍ ያዘች ትንሽዋን ወፍጥሎ የጠላትን ወኔ ካፈር የሚዘርር እንቢንባይ ግስላ ከወዴ ታይታል ከነፍጠኛ ሌላ። ነፍጠኛ ለሀገሩ ለክብሩ ከሆነ ነፍጥ ያገላብጣል። ለኔ የሚለው የለም ራሱን ይጥላል ልጆቹን ይተዋል ቤቱን ይለውጣል ሀገሩ ጥጉናት የነፍኩት እንደሆነ ተአምር ያመጣል። ነፍጠኛ ታውቃለህ? አታውቅም ልንገር በተቀመጠበት ነካክተውት ድንገት ቤት ንብረቱን ጥሎ ነፍጡን አንጠልጥሎ ዱር ያደረ ጊዜ ሀበሻ መጠሪያው ሌላ ምንም አይደል ነፍጠኛ መባል ነው። ማን ያለ ነፍጠኛ ነጻነት ተንፍሷል? ማን ያለ ነፍጠኛ ነጻ ሀገር ወርሷል? ትጠየቅ እንግሊዝ ጣሊያንም ትናገር በወረሩን ጊዜ ያኔ በዚህ ምድር አላስቀምጥ ብሎ በገደልና ዱር ረሃብ ሳይበግረው ከቆንጥር ጋር ታግሎ ሀገሬን ለፋሽስት አልተዋትም ብሎ ወንድ ልጅ ሲጀግን ነፍጥ እያነገተ ጫካ ጠራይም ብሎ ገሎ ነው የሞተ። እና ይህ ነፍጠኛ ወጆን አስጥሎ ከዱር ያስከተመ ከደም ስሩ ጋራ ከልቦናው ጥጋት በክብር የታተመ ህልም መሳይ እውነት ፍቅር ያጸደቀው ለምንም ሳይሳሳ ነፍጥን ያስታጠቀው አንድ እውነት ነበረው። የማይወዳደር አቻ ያጣ ሽንፈት ከልብ የተጻፈ ባንዲራ ይሉት እውነት ጀግና ልቡን ጋልቦ በፍቅር ያከነፈ ስፍር የማይለካው ክደት የማይነካው እንደ ንፋስ ላይ ጉንብትን የሚያደርገው የነፍጠኛ ፍቅሩ ከኢትዮጵያ ጋር ነው። የሱን ቀናት ገሎ የኔን ቀን የሰጠኝ በሀገር ፍቅርነት መንገዴን ያነጠኝ የባንዳን ጠረኑን በሽታ የምለይ ከካዲ ጋራ የማልተባበር ሀገሬን ካያስኩኝ የማልደራደር ባለም መዝገብ ታሪክን ቢኛ ገነነኝ የታደሰ ብሩ የበላይ ዘለቀ የነፍጠኛ ልጅ ነኝ። ክብሩን ሲነኩበት ሲደፍሩት ሀበሻ ጎራዴውን በእጁ ነፍጡን በትከሻ ታጥቆ ብቅ ካለ ከፊቱ ገጽ ላይ የታየንደው ደሙ ኢትዮጵያዊ ሁሉ ነፍጠኛ ነው ስሙ።
ያም ባለሙሉ ተጠውለነፋስ አንጓሎ ፋኑ ፋኑ Thank you.
Let's
አድማጮቻችን እንግዲህ እየሞከርን ነው አሁንም አልተሳካልንም የኢዜማውን የአዲስ አበባ ተወካይ እዮ መሳፍንትን በተስማማነው መሰረት በተነጋገርነው መሰረት ደጋግመን ደውለን እንግዲህ እስካሁን ድረስ ምንም መልስ አላገኘንም የቀረችንን ደቂቃ እንግዲህ በተቻለ መጠን እንሞክራለን ለማንኛውም እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆዩ አስተያየት ካላችሁ በስልክ ቁጥር 0819100 ደውሉልን
አመድ ያው አሁን ከአንድ ግጥም እናሰማለን ያው ወቅታዊ የሆኑ ግጥሞችን
በጣም
አሁን ቀደም ያሰማሁት ልጅ ማጋጣሚ ትግስት ማሞት ባላለች የኢትዮጵያ ጎበዝ የታወቀች ገጣሚ ናት
ኦኬ
አሁን በዚህ በሜሴንጀር ደግሞ ላከችልና
በጣም ጥሩ
አስ ስለዚህ
ቁም ነገር ብላ
ከሚሳ ስለሆነ
ቁም ነገር ብላ ከላከችልን አሰማው በቀጥታ
እና አሰማው ነው
በጣም ጥሩ ለሬዲዮኑ ሆን ብላ ከላከች አሰማላት
እዚህ የበደለ ልጇን በሰሌን ጠቅልላ ካዘን ካከፈች እንባው አደር ቆባት ወይ ማለት ያልቻለች አንዲት እናት አለች። እዚህ ለጋነት ላይ ሆነው ሮጠው ሳይጨርሱ ለጥላቻ ግብር ወድቀው የፈሰሱ ከልጅነቱ ብገዝ ከተስፋ ቀናቸው አንዱ ባለጊዜ ከሳቀንሷቸው ነበሩ የተባሉ ህፃናት አሉ። እዚያ ለህፃናቱ ሞት ለእናቶቹ ኡታ ለምድሪቷ ሽብር ለሰው ስሞታ ቦታ የለንም አይነት ፌሽታ ተደግሶ አንዳች እንዳልሆነ ፈገግታን ተላብሶ ሰው ይተራመሳል። እዚህ እንደ ምናምንቴ ሰው መሆን ረክሶ ለአንዱ ወንበር መውጫ ሞት ጽዋ ደግሶ ያውም በየሜዳ ገሃድ አደባባይ እርቃኑን ሲሰጣ ጆሮ እንዳባ ማልበስ አኩኩሉ ብሎ እንደ ልጅ ጨዋታ እንዲህ ኖሯል እንዴ ጭካኔ ቅጽ ያጣል። የወደቀ በድን እየተለቀመ ባንድ እየታጎረ ለባልቴት የሚሆን ቁራሽ እያረበ ግፍ በግፍ ላይ ሞልቶ እየተጨመረ ደግሞ ሬሳው አፈር ለብሶ ሰልስቱም ሳይወጣ ደግሶ መጨፈር እኮ ከየት መጣ? የኛን አዘን ጋርዶ ፌሽታ የመላበት የናንተ ሀገር የት ነው ፍሳ ያየንበት? ምን ነው ህፃናቱ ደማቸው መከነ? ምን ነው መጨካከን ከፍቅር ገነነ?
ከዚህ ሁሉ ህፃን ከሴት ካዛውንቱ እንደ ደረቅ ጠል ከረጋግፉቱ ተመርጠው ካለቁት ከተበለቱቱ ከዚህ ሁሉ ምስኪን ደም ተገብሮለት የሚጸና ካለ ይሁና ምን አለ ባንድ ቤት ተቀምጠን ሁለት አይነት ስሜት አንድ ሰዓት አመጠን እኛ ዋይ ላይ ቀልጠን እዚያ ግን በደስታ ዳንኪራ ስትረግጡ የሳቅ ድምጽ አድምጠን ካለቁት ከተበለቱቱ ከዚህ ሁሉ ምስኪን ደም ተገብሮለት የሚጸና ካለ ይሁና ምን አለ ባንድ ቤት ተቀምጠን ሁለት አይነት ስሜት አንድ ሰዓት አመጠን እኛ ዋይ ላይ ቀልጠን እዚያ ግን በደስታ ዳንኪራ ስትረግጡ የሳቅ ድምጽ አድምጠን ዋይታችን ይሁና ምን አለ ባንድ ቤት ተቀምጠን ሁለት አይነት ስሜት አንድ ሰዓት አመጠን እኛ ዋይ ላይ ቀልጠን እዚያ ግን በደስታ ዳንኪራ ስትረግጡ የሳቅ ድምጽ አድምጠን ዋይታችን
አድማጭ አለን አድማጭ
ኦኬ አሎ ይሰማል
ይሰማል አስተያየት መስጠት ይችላል
ኦኬ ጠና ያስጠልኝ እንግዲህ የኢትዮጵያ ድምጽ ሬዲዮ ባልደረቦች በዚህ የኢትዮጵያ ድምጽ ሬዲዮ ከሌሎች በስዊድን ተቀማጭነታቸው በስዊድን ከሆኑ የተለያዩ የማህበራዊ እና የፖለቲካ ድርጅት ተወካዮች ጋር ባደረገው ውይይት እና ከዛም ደግሞ ከውይይቱ በኋላ በወጣው መግለጫ ላይ የአለኝን ሀሳብ ለትንሽ ለመስጠት ነበር። እንግዲህ በመጀመሪያ አሁን ኢትዮጵያ ያለችበት ወቅት እጅግ አሳሳቢና እጅግ አሳዛኝ የሆነ ወቅት ላይ ያለ ነው። እንግዲህ እንደ ድል ሆኖ መጣ የተባለው ለውጥ አቅጣጫውን ስቶ አሁን ዛሬ እንግዲህ ደረስንበት ደረጃ ላይ ደርሰናል። እንግዲህ በአሁኑ ሰዓት ከዚህ ፊትም እንግዲህ የአገር አፍራሽ ሆኖ የተለያዩ ድርጅቶች በቀጥታም ሆነ ዘዋሪ ሲነግሩ እንደነበረው ያው ኮንፊውዝድም ኮንቪንስድም እያረግናቸው አላማችን እያስፈጸም ነው ብለው ነበር። እንግዲህ በአሁኑ ሰዓት የሚደረገው በተለይ አማራው ላይ ተኩር የሆነ የዘር ጭፍጨፋ ለሁላችንም ግልጽ እየሆነ መጥቷል። እንግዲህ ኮንፊውዝድ የሆነውም እንግዲህ ከዚህ በቅርብ ከተካሄዱት ጭፍጨፋዎች እንግዲህ ትምህርት ወስደን አቋማችንን እናስተካክላለን ብዬ ገምታለሁ። በመጀመሪያ ደረጃ ይሄ የወጣው መግለጫ በጣም የሚደገፍ ተገቢ የሆነ ጥሩ የሆነ መግለጫ ነው። በመጀመሪያ ደረጃ ለውይይት መቅረቡ ራሱ መነጋገሩ ከተለያዩ የፖለቲካ መስመር ከሚከተሉ ድርጅቶች ጋር በአንድነት ውይይት ማድረጉ ራሱ በጣም አዎንታ ያለው ነው። ከዛም በኋላ መግለጫ መውጣቱ ግን አሁን ያለንበት ችግር ከፍተኛና ጥልቅ በመሆኑ በመግለጫ ብቻ ሊስተካከልና ሊታረም የሚችል ስለማይሆን በቀጣይነት እንደ በቋሚነት እንግዲህ ኢትዮጵያውያኖች በአጠቃላይ በተለይ በስዊድን የሚኖር ኮሚኒቲ አንድ የሆነ በቋሚነት ሊሰራ የሚችል መሰረት መጣል አለበት ብዬ አምናለሁ። እንግዲህ አሁን እንደ ይሄን መግለጫ ያወጡ ድርጅቶች ተሰብስበው ሲነጋገሩ እንደ መነሻ በመውሰድ በቋሚነት እንግዲህ ስርዓት ኖሮት ይህን ትልቅ ችግር በአቅማችን እንግዲህ አቅማችን በፈቀደ መቅረፍ የምንችልበትን መንገድ በመወያየትና እንደን አንድ የሆነ ድርጅት ነገር ቢኖር እንደ ፓራፕል የሆነ ጥላ የሆነ ድርጅት በማቋቋም በቋሚነት መስራት የሚችልበት መንገድ ቢፈለግ እንዳማራጭ በእኔ በግሌ ጥሩ ነው ብዬ አምናለሁ። ይህን ሀሳብ ለመስጠት ነበር።
ከዚህ በፊት አንድ ድርጅት ነበረ፣ ስሙ ተረሳኝ። የሆነ ፕላትፎርም ምንድን ነው እሱ? መድረክ ነው፣ መድረክ የሚባል ነበር እዚህ ሀገር መሰለኝ። መድረክ ነው የሚባል የነበረው አስታውሳለሁ። የተለያዩ ድርጅቶች የሚዋዩበት ነበር እዚህ ሀገር።
ድሮ መድረክ ያን መሰል የሆነ ማለት ነው። ምክንያቱም ያን መሰል የሆነ ጥላ የሆነ
እኮ ፓራፕሊ የሆነ ኦርጋናይዜሽን ምናልባት እዛ እንኳን ባይኬድ እንዴት ነው እዚህ ሀገር አልነበረ መድረክ የሚባል አልነበረ
መድረክ የሚባል እንትን ነበር ያን በሱ ያው ደርግ ሳይወድቅ የተቋቋመ
ኤግዛክትሊ እንደሱ በተለያዩ ሪቶች ኢቭን ወያኔዎችም ነበሩበት እኮ ስልጣን ሲይዙ ጥለው ወጡ እስከዛ ድረስ አብረን እንሰራ አትከክል እስከዛ ድረስ አብረን ይሰራ ነበር ግን ኋላ ልክ ስልጣኑን ሊይዙ ትንሽ ሲቀራቸው ነው ማስተውሳሉ የከተማ ውስጥ ያለው ፎልኬት ስብሰባ ላይ ነው የነሱ መሪ አንዷ ተነስተ ከዛሬ ጀምሮ ከናንተ ጋር አንሰራም ብላስቶታ ተክተልትለው አንድ ላይ ተሰብስበው ወጡ ትክክል ነው እኛም አይ ቲንክ እንስማማ ኢትዮጵያ ድምጽ ሬዲዮ ይስማማል በጋራ በሆኑ ጥያቄዎች ላይ በጋራ መስራት ይቻላል ሁልጊዜ የሰው ልጅ 100% በሚስማማበት ብቻ እንስራ ካለ ምንም አልሰራም እንደማለት ነው ምንድነው የሚባለው
እዚህ ላይ እንደውም ግልጽ ማድረግ ከተፈለገ ማለት አሁን እንግዲህ ያለንበት ሁኔታ ሌላ አማራጭም የሚሰጠንም ደግሞ አይደለም
ትክክል
ጣላቶቻችን በሙሉ በጋራ ነው የሚዋጉን በተለያዩ አቅጣጫዎች በተለያየ በዚህ በኦሮሞ ክልል የሚደረገውን እንግዲህ በርጭፍጫፋ እንግዲህ በዚህ በሶስት አመት ውስጥ በምን እንዴት እንደበተቀናበረ ሁኔታ ይካሄድ እንደሆነ እንግዲህ ሁላችንም ያየነው የሰማነው ነው ኦነግሽን እየተባለሽ ሆነ ግን በክልልም ሆነ በፌደራል መንግስት ውስጥ ያሉ ባለስልጣናት ድጋፍ ያለው ትጥቅ የሚሰጠው ገንዘብ ሎጂስቲክ የሚቀርብለትና በየአካባቢው የተዘዋወረ ሰዎችን ማረድ እንደ ፕሮፌሽን ደግሞ ያድርጉ የቆጠረው የፋሽስቶች ጥቁርሻ ነው እነዚህ ደግሞ ለመዋጋት ሌላ ምንም አማራጭ የለም አማራጣችን በአንድ ላይ መቆም ብቻ ነው እናማን ማለት ነው በፍትህ በዲሞክራሲ እናምን ዘኝነትን እንጠየቅ ሰዎች ቡድኖች የማህበረሰብ ክፍሎች ማለት ነው እና ሌላ አማራጭ በኔ በኩል
አይታይም አንድ አባባል አለ ቢስማርክ ነው የተናገረው የሚባል የጀርመኑን የቆረቆረው ቻንስለር ቢስማርክ ምንድነው ዓለም የሚሉት politics is the art of the possible politika ሁሉ ነገር የሚቻልበት ነው ሁሉ ነገር የምታደርግበት ሳይሆን በተቻለ መጠን ጥቅም የምታገኝበትን ጥቅም ትንሽም ቢሆን የወሰድክ ወደፊት የምትገፋበት ነው እንጂ ሁሉ ነገር በትክክል ካልሆነልኝ ምንም ነገር አልቀበልም ምንም አልሰራም የምትልበት አይደለም ይያለ በዛ አይነት ሲስተም ክፍልፍል ተከፋፍላ የነበረችውን የተለያዩ የጀርመን መንግስታት አንድ አድርጎ ጀርመንን ዳይረን ቻንስለር ነው የሚሉት ከነስሙ ጀርመንን በእንደዚህ አይነት ሁኔታ ነው አንዱን ከሌላው ጋር ሲያስማማ ከዛ ሁለተኛ ሲቀጥል ከዛ ሲል እየተቻቻለ መጨረሻ ላይ ጀርመንን አንድ ያደረገው ቢስማርክ ዳይረን ቻንስለር የሚሉት ምንድነው politics is the art of the possible ብሎ አለ ይባላል እኛም ሀገር እንደዚሁ ብልጥ መሆን አለብን ሁሉን ነገር ባንድ ቀን ይካል ሆነልን ገደል ይግባ ካልን እንዳውም ትንሽዋንም ነገር እንዳናገኝ ነው የሚሆነውና በተለይ የኢትዮጵያ ድምጽ ሬዲዮ ኢትዮጵያኖች በጋራ በሚያስማሟቸው ነገሮች ላይ ተቻችለው መስራትን መልመድ አለብን ያንን ካላደረግን ሁልጊዜም እንዳለቀስን ነው የምንኖረው ለቅሶ ደግሞ መብቃት አለበት ለቁም ነገር መብቃት አለብን ጥቅም ላለው ነገር አብረን መስራት አለብን ላለው የርሶን ሐሳብ እቀበላለሁ ጌታዬ
አመሰግናለሁ መልካም ቀን ይመላችሁ
መልካም ቀን ለርሶ
አሜን ለናወዱ
አመድ አሁን ቅድም ስናሰማ የነበረው ግጥም በመሃል ላይ ኔትወርኩ ነው መሰለኝ ተቋረጠ
እስቲ ከቻል እናሰማው ቁም ነገር ብላዚ ድረስ ለሬዲዮ ነው ካላከችልን አሁንኑ እናሰማዋለን ይሄውም ከኢትዮጵያ ድረስ
እዚህ የበደነ ልጇን በሰለም ጠቅላ ካዘን ካከፈች እንባው አደርቆባት ወይ ማለት ያልቻለች አንዲት እናት አለች እዚህ ለጋነት ላይ ሆነው ሮጠው ሳይጨርሱ ለጥላቻ ግብር ወድቀው የፈሰሱ ከልጅነቱ ብገስ ከተስፋ ቀናቸው አንዱ ባለጊዜ ከሳቀንሷቸው ነበሩ የተባሉ ህፃናት አሉ እዚያ ለህፃናቱ ሞት ለእናቶቹ ኡታ ለምድሪቷ ሽብር ለሰው ስሞታ ቦታ የለንም አይነት ፌሽታ ተደግሶ አንዳች እንዳልሆነ ፈገግታን ተላብሶ ሰው ይተራመሰ እዚ እንደ ምናምንቴ ሰው መሆን ረክሶ ለአንዱ ወንበር መውጫ ሞት ጽዋ ደግሶ ያውን በየሜዳ ገሃድ አደባባይ እርቃኑ ሲሰጣ ጆሮን ዳባ ማልበስ አኩኩሉ ብሎ እንደ ልጅ ጨዋታ እንዲህ ኖሯል እንደ ጭካኔ ቅጽያጣ የወደቀ በድን እየተለቀመ ባንድ እየታጎረ ለባልቴት የሚሆን ቁራሽ እያረበ ግፍ በግፍ ላይ ሞልቶ እየተጨመረ ደግሞ ሬሳው አፈር ለብሶ ሰልስቱም ሳይወጣ ደግሶ መጨፈር እኮ ከየት መጣ የኛን አዘንጋርዶ ፌሽታ የመላበት የናንተ ሀገር የት ነው ፍሳ ያየንበት ምን ነው ህፃናቱ ደማቸው መከነ ምን ነው መጨካከን ከፍቅር ገነነ ከዚህ ሁሉ ህፃን ከሴት ካዛውንቱ እንደ ደረቅ ጠል ከረጋገፉቱ ተመርጠው ካለቁት ከተበለቱቱ ከዚህ ሁሉ ምስኪን ደም ተገብሮለት የሚጸና ካለ ይሁና ምን አለ ባንድ ቤት ተቀምጠን ሁለት አይነት ስሜት አንድ ሰዓት አመጠን እኛ ዋይ ላይ ቀልጠን እዚያ ግን በደስታ ዳንኪራ ስትረግጡ የሳቅ ድምጽ አድምጠን ዋይታችን ጠፍቷል ልምባችን ገርጥቷል ተስፋችን ተከቷል ሀዘናችን ከፍቷል ለሁለት አለብ ሰዎች ግን አንድ ቤት ከተን አየሩን ፀሐዩን አንድ ላይ ተጋርተን ካንድ ምንጭ ጠጥተን ካንድ አፈር ላይ በልተን ድንገት በክፉ ቀን ልዩነት በለተን አንድነን ባልንበት ተለያየን ብለን ቃላት ሳናወጣ ግብራችሁ እነቱን ይሄው ጋዳ ወጣ ያጽናችሁ ቀርቶብን ማስተዛዘን እንኳን ቃል እየናፈቀን ምን ነው ዳንኪራችሁ ሀዘን ላይ ያነቀን ለካ ቅስም እንዳፈር እንዲህም ይደቃል የት ነው የናንተ ሀገር ከኛ ስንት ይርቃል ዋይ ስንል ድምጻችን ሰስልሎ የቀረው መጎራበት እንኳን ለዚህ ያለው ብሎ ነው አሁን በእኛ ሞት ላይ ህይወት የሚቀጥል ነገን የሚያይካል ይሁን
ቻችን ቃል በቀባ ነው መሰረት ስካውን ድረስ ስካውን ደቂቃ ድረስ ሞክረን አልተሳካልንም አቶ ኢዮብን ወይንም ወጣት ኢዮብን ለማግኘት እንግዲህ ምንም ማድረግ አልቻልንም ከይቅርታ ጋራ በእኛ እኛ ሞክረናል አልተሳካልንም እስቲ ወደፊት እንግዲህ እንሞክራለን ለማንኛውም እስከ ፕሮግራማችን ፍጻሜ ከኛ ጋር እንደምትሆኑ ባልም ተስፋና እንዳስ ደቂቃ ነው የሚቀረው ከዛ ቀደም ብለን ግን በሚከተለው ሳምንት ፕሮግራማችን እንደዚሁ እንደምንገናኝ ባለሙ ተስፋ ነን ቀደም ብለን መልካም ሳምንት እስከሚከተለው ሳምንት እንዲሆንላችሁ እንመኛለን ጤና ይስጥልን ውድ አድማጮቻችን Woo!
ያማል እና እንደነገርኩሽ የሚወዱትን ሰው ቀጥሮ እንደመጠበቅ የነፍሰ ጡርን ሞት አይቶ እንደመሳቀቅ ባልታሰበ ናዳ ተመቶ እንደመድቀቅ ከተስፋ ጉልላት ተገፍቶ እንደመውደቅ ታምር በበዛባት በዚች ቧልተኛለም ከዚህ የበለጠ ምንም ህመም የለም። አውቶቡስ ያማል፣ ሚኒባሱ ያማል፣ ላዳ ታክሲ ያማል። የማይጎል የሰው ጉርፍ ደራሽ ማዕበሉ የምባ ቅጥልጥሉ ምን ብየንገርሽ ያማል ይሁሉ። እና እንደነገርኩሽ የሚወዱትን ሰው ቀጥረው ካረፈደ የሚያፈቅሩትን ሰው ቀጥረው ካረፈደ ነገር ተበላሽ ህመም ተወለደ ጨጓራ በገነ እሳት በእንፋሎት መልክ በህታ ተነነ የሚሆነው ሳይሆን የማይሆነው ሆነ ሁሉም ተቀይሮ ተተካ በሲቃ ምን ብየንገርሽ ይህም ያማል በቃ። ወጪ ተራማጁ አስመሰይ ሰጋጁ ፀሐዩ ዝናቡ የለምን ምክንያት የለምን ሰበቡ ተቆራጭ አበባ ሊቆረጥ ማበቡ ውሌለሽ ደመና ተራራ መክበቡ እልፍ አላፍ ኮከብ ጨረቃን ማጀቡ ደሞ ለሷ ግጥም እናቷን ጨረቃ ምን ብየንገርሽ ይህም ያማል በቃ። ያንደለገርኩሽ ጉንጭ የማትሞላት ከ10 ብር የሸጠ የካፌ አሳላፊ ወደን ያፈጠጠ ዘይት የነከውን መንታጁን አጣምሮ ምን ልታዘዝ ይላል ቁልቁል አቀርቅሮ ምን ልታዘዝ ይላል እንዴት ቅጥሉ ሰው ቅጥሉን ሰው ያዛል። ማኪያቶ ልዘዝ ካፕቺኖ ልዘዝ ጥቁር ቡና ልዘዝ ለምን ሰው አላዝም። መታዘዝ መናዘዝ እርግማን የሆነው ካፌውን ሲያሳልፍ ራሱ ግን የሚያልፍ ቁልቁል አቀርቅሮ ሞቱን ባንገት ቀብሮ ምን ልታዘዝ ይላል። አንድ ማኪያቶ ካንድ ሷ ጋር ልበል አንድ ካፕቺኖ ካንድ ሷ ጋር ልበል ከጥቁር ቡና ጋር እሷን አምጣ ልበል ታታስለፍልኝ ይሄ ሁሉ ያማል። የላስቲክ አበባ የአርቲብርቲ ስዕል የጭቃሹ ወግቶት እጃውጣ ቁስል ትልቁ ነቀዝ ሰው የማንቀዙን ያህል ብዙ አታስለፍልኝ ይሄ ሁሉ ያማል። ናንድ ለገርኩሽ ላንቺ አስኩት አበባ መጠውለጋ መጣ ፀሐይ ገባውጣ ዝናብ ቀረት መጣ ጨረቃ የለችው እናቷን ስላልኳት ደግሜ ሰድቤ ሻመት እንደገርማት እናቷን እናቷን ጨረቃ ታታስለፍልኝ ይሄ ያማል በቃ። ግን እኔ አንቺን ስወድሽ ይሄን ሁሉ ችዬ ነው የምጠብቅሽ ቢሆንም ግን ያማል። Oh,